የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምን ሰንብታችኋል ይላልን የከበረ ሰላምታችንን ያስቀደም የዛሬ የሰኔ 29/2006 ወይንም እንደ አውሮፓ አቆጣጠር July 6 2014 የኢትዮጵያ አንድነት ሬዲዮ ስርጭት እንደተለመደው የተለያዩ ፕሮግራሞችን ማካተቱን ከወዲሁን ገልጻለን። በቅድሚያ አቶ ጌታቸው ረዳ በካሊፎርኒያ ስቴት በሳን ሆዜ ከተማ በሞሮሾ ገኔ ያማራ ሲቪክ ማህበር በተዘጋጀው ህዝባዊ ስብሰባ ላይ ያቀረቡትን ጥናታዊ ጽሑፍ እናስደምጣለን። በመቀጠልም የሳምንቱ ዋና ዋና ዜናዎች እናስደምጥና በመጨረሻም የሬዲዮኑ ሳምንታዊ ርዕስ አንቀጽ መልእክት ከተነበበ በኋላ የፕሮግራማችን ፍጻሜ ይሆናል። እንግዲህ አድማጮቻችን የፕሮግራማችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ወደ ቀጣዩ ፕሮግራማችን እንሸጋግራለን። የትግራይ ብሔርተኞች በአማራ ላይ ያላቸው ጥላቻ ከምን የመነጨ ነው? ጥንታዊ ጽሑፍ ጌታቸው ረዳ። በካሊፎርኒያ ስቴት በሳን ሆዜ ከተማ በሃያት ሪጀንሲ ሳንታ ክላራ ሆቴል በሰኔ 26 2006 ወይም July 3 2014 በሞረሽ ወገኔ የአማራ ሲቪክ ማኅበር በተዘጋጀው ሕዝባዊ ስብሰባ በአቶ ጌታቸው ረዳ የቀረበ ጥናታዊ ጽሑፍ። የተከብራችሁ የመድረኩ አዘጋጆች እኔን ከነዚህ የታወቁ ዓለም አቀፍ ምሁራን ጋር ሆኜ አገራችን በአሁኑ ሰዓት ስላለችበት ሁኔታ ለመነጋገር ስለ ጋበዛችሁኝ ምስጋናዬ የላቀ ነው። አመሰግናለሁ። እንዲሁም እናንተ ክቡራንና ክቡራት ኢትዮጵያውያን ወንድሞችና እህቶች ስለ አገራችን ጉዳይ ከእኛ ጋር ለመወያየት በመምጣታችሁ እጅግ አመሰግናለሁ። ከሁሉም አስቀድሜ አንድ ነጥብ ለማስረገጥ የምፈልገው ጉዳይ በዚህ ስብሰባ በእንግድነት ስጋበዝ የምሰነዝራቸው አስተያየቶችና ትችቶች ማንም የፖለቲካ ቡድን ወይንም ድርጅት ወክዬ ሳይሆን ራሴን እንደ ኢትዮጵያ ሰማይ ድረገጽ አዘጋጅነቴ እንደ ጌታቸው ረዳ በግል የሚወክል ነው። ማንም ተቃዋሚ ወይንም ሚዲያ በምሰነዝረው አስተያየት መከራከር የመተቸት መብቱ የተጠበቀ ነው። ከዚህ በታች የማቀርበው ጽሑፍ ለመጀመሪያ ጊዜ በስፋት ያልተመረመረ ታሪክ በኔ በትግራያዊ ነገድ በኢትዮጵያዊ ዜጋ የተደረገ የመጀመሪያ ጥናት ስለሆነ የታሪክ ምሁራን ለምርምር ሊጠቀሙበት ፈቅጃለሁ። ይህን ካልኩኝ ወደ ውይይታችን ልግባ። ከእናንተው ጋር ለመወያየት ምርጫቸው የነበሩ ሁለት ርዕሶች ነበሩ። ሆኖም ሁለቱን ርዕሶች አንስቼ ለመወያየት ከጊዜ አንጻር ማብቃቃት ስላለብኝ በአንደኛው ርዕስ ብቻ በማተኮር ከእናንተው ጋር እወያያለሁ። አሁን በመረጥኩት ርዕስና ከአዘጋጆቹ ተጠይቄ መልስ እንድሰጥበት ያዘጋጀሁትን የትግራይ ብሔርተኞች በአማራ ላይ ያላቸው ጥላቻ ከምን የመነጨ ነው በሚል ጉዳይ አንስቼ ከእናንተው ጋር እወያያለሁ። ትንታኔዎቼም አሁን ላለው ውዥንብር መሠረታዊ ግንዛቤዎች እንዲኖሩን ይረዱናል። ወደ ዝርዝር ንግግሬ ከመግባቴ በፊት አንድ ነገር ለማለት ፈልጋለሁ። የመድረኩ አዘጋጆች ቀደም ብለው እንደገለጹት የጎሳ ትውልዴ ትግራይ ውስጥ ነው። ወያኔ የኔን ፖለቲካዊ ክርክር ለማፍረስ እንዲመቸው ማንነቴን እያወቀም ቢሆን ትግሬ አይደለም በማለት የኔን ትግሬነት ለመንጠቅ በተከታዮቹ በኩል በኢንተርኔት ማንነቴን ለመንጠቅ ያልጎለጎለው የሐሰት ፕሮፓጋንዳ የለም። ትግሬ ሆኖ ከአማራ ወይንም ካገው ነገድ ያልተወለደ ወይንም ከሌሎች ነገዶች ያልተወለደ ኢትዮጵያዊ የለም። ሁላችንም ተሳስረናል። በተለይም ትግሬ ሆኖ የገዛ ስሙ ወይንም የወላጆቹና የአያቶቹ ወይም የቅድመ አያቶቹ ስም የአማራ ስም የሌለው ትግሬ በምንም መልኩ አይገኝም። ይህ ብቻ ሳይሆን አንዳንድ ብሔርተኛ መሳፍንቶች አማርኛም የትግሬዎች አይደለም በማለት አጼ ዮሐንስንም ጭምር ለማሳመን ተከራክረው ተቀባይነት እንዳጡ የትግራይ ታሪክ ጸሐፊዎች ነግረውናል። የተባለው ቋንቋ በትግሬ ንግስታቶችና የትግሬ የጥንት ሊቃውንት ከትግርኛ ቋንቋ ይልቅ ከጥንት ጀምሮ በግዕዝና በአማርኛ መገናኛቸው ለምን አድርገው እንደመረጡትም ለታሪክና ለነገድ ተመራማሪዎች እተወዋለሁ። ስለ እኔ ማንነት ይልቅ ይህን ካልኩኝ በኋላ ትግሬ ሆኖ ወያኔን የሚቃወም የለም የሚል ወያኔዎችም ሆኑ ወያኔንም በሚቃወሙ ጭምር ይህ እምነት ስላለ ነው ይህንን ለመግለጽ የፈለግኩት። ትግሬዎች ለወያኔ ካላቸው ድጋፍና ብዛት አንጻር ስንመለከት ነገሩ እውነትነት አለው። ለዚህም ነው አንድ ታዋቂ ጸሐፊ ክርክርህ ስመለከት እውነት ከትግሬ ነው የበቀለው ስለምል እውነት ከትግራይ ትውልድ አለ ብለው በኢሜይል የጠየቁኝ አንድ ታዋቂ ጸሐፊ አሉ። አንድ ወያኔ ብሔርተኛም እውነት ትግሬ መሆንህን ታምናለህ? እንዲህ አለ ግልጽ ትግሬ አይተናናውቅም በማለት ግትር እውነታችን እውነታዬን አስገርሞታል። የማከብረው ወዳጄ ዶክተር አሰፋ ነጋሽም ያንተን ትግል ስመለከት እስራኤላዊው ጋዜጠኛ ጌዲዮን ሌቪ ሆነህ ትታየኛለህ ብሎኛል። ጌዲዮን ሌቪ ለማታውቁት ሰዎች ጌዲዮን ሌቪ እስራኤላዊ ነው። እስራኤል የፓለስቲናን ስቃይ ማቆም አለባት ብሎ የእስራኤልን ወንጀል ከሚያጋልጡ ታዋቂ ጋዜጠኛና ሰብአዊ ጠባቂ ነው። ወያኔዎች እኔንና መሰል ጓደኞችን ትግሬነታቸው እየከዱ ብለው ሸዋውያን ተጋሩ እያሉ እንደሚጠሩን ሁሉ በእስራኤሎቹም ጌዲዮንን ሐማሳዊ ፕሮፓጋንዲስት ፎር ዲ ሐማስ የሚል ቅጥያ ተሰጥቶታል። አንዳንድ ወገኖች ደግሞ ጌዲዮንን እስራኤላዊ አርበኛ ብለው ይጠሩታል። በዚህም የ2012 የኢንተርናሽናል ሚዲያ አዋርድ ተሸላሚ ሆኗል። ትግሬዎች የጎንደሬዎችና የወሎዎችን መሬት በጉልበት ቀምተው መኖሪያቸው እንዳደረጉት ሁሉ ጌዲዮንም እስራኤሎችን የፓለስቲንያን ዌስት ባንክ መሬት ቀምተው ለሰፋሪ እስራኤሎች በመስጠታቸው እዛው እየሰፈሩ ያሉት የእስራኤል ሰፋሪዎችም ሶሳይቲ ኦፍ ሞራል ብላይንድነስ የሞራል እውራን ማኅበረሰብ ሲላቸው የፓለስቲንያን መሬት ነጥቆ የመኖሪያ ሕንፃ በመገንባት ለእስራኤሎች መኖሪያ ያደረገው የንጥቂያ ወንጀልም ደ ሞስት ክሪሚናል ኢንተርፕራይዝ ኢን እስራኤል ሂስትሪ ብሎታል። በዚህ ምክንያት ጌዲዮን ሌቪ ከእስራኤል ወገኖቹ ብዙ የዘለፋና የስም ማጥፋት ዘመቻ ተካሂዶበታል። ብዙ መገለልም ደርሶበታል። ወደኛው ታሪክ ስመልሳችሁ ደግሞ ብዙ ጌዲዮኖች ባይኖሩንም ወያኔን የምንቃወም ትግሬዎች ጥቂት መሆናችን እርግጥ ነው። ብዙ የቀራቸው መንገድ ቢኖርም አሁን የኔን ኮቴ ተከትለው የመጡ ጥቂቶች ብቅ ብቅ ማለታቸው ጀምረዋል። እየተሰደብኩም ሆነ ከህብረተሰቡ እንድነጠል እየተደረገ ቢሆን እዚህ ድረስ ተጉጄ አሁን በርካታ ተከታዮች በማፍራቴ ኩራት ይሰማኛል። ወዳጄ ገብረ መድን እንዳለው በአንተ ኮቴ ተከትለን እዚህ እንድንደርስ ያደረግከው የትግል አርአያ በትግራይ የኢትዮጵያ የታሪክ መዝገብ ለወደፊት ይጻፋል ብሎ የጻፈልኝ የግል ደብዳቤ ሳስታውስ በትግሉ እንድቀጥል አበረታች ሆኖኛል። ወያኔ ትግራይ በ1983 ዓ.ም ሥልጣን ከያዘ በኋላ ጥቃቱ ያነጣጠረው እንደ ኅብረተሰብ በአማራ ኅብረተሰብ ላይና እንደ አገር በኢትዮጵያ ላይ ያነጣጠረ እንደሆነ ሐቅ ነው። በአማራ ላይ የደረሰው ጥቃት እዚሁ ያሉ ክቡራን ሊቃውንቶች ስለገለጹት ወደ ዝርዝር ጥቃቱ አልገባም። ነገር ግን የትግራይ ብሔርተኞች በዚህ ኅብረተሰብ ላይ ጥቃቱን ለማነጣጠር ያነሳሳቸው ምክንያት ምንድን ነው የሚለው ግን ለማብራራት ሞክራለሁ። ትግራይ ብሔርተኞች የአማራ ጥላቻቸው ከሌሎች ጎሳዎች ይልቅ ለምንድን ነው የበረታው የሚለው መመለስ አለብኝ። ይህ ብቻ ሳይሆን የትግራይ ብሔርተኛ ስሜት መመንጨት የጀመረው መቼ ነው የሚለውም አብረን ከመለስን ለጥላቻው መንስኤ ምዕራፍ ከየት እንደጀመረ ለመረዳት ይረዳናል። የትግራይ ብሔርተኝነት ስሜት መታየት የጀመረው የትግራይ መሳፍንቶች እርስ በርሳቸው ለሥልጣን ሲሉ የአንድ አውራጃ ሕዝብ ከሌላው አውራጃ ጋር በደም በአጥንት በሀብትና በሰራዊት ብዛት እየተኮራሩ በላቀ ተወላጅነት ወይንም ትግሬነት በመናናቅ አውራጃዊ ስሜት በህዝቡ ስሜት ላይ እንዲታነጽ አስተዋጽኦ አድርገዋል። ለስልጣን ሲሉም ያንድ እናት ወይንም ያጎት ልጅ እርስ በርሳቸው እስከ መገዳደልም ደርሰዋል። ይህ የበላይነትና አውራጃዊ ስሜት አክሱሞች በአድዋዎች፣ አድዋዎች በአክሱሞች፣ እንደርታዎች እንደ አጋሜዎች በመላ ትግሬና ኤርትራ ተወልጄ ገዢዎች ላይ የበላይነት ለማረጋገጥ ሲሉ አውራጃዊ ስሜት እንዲስፋፋ አድርገዋል። ይህ የእርስ በርስ አካባቢያዊ የመናናቅ ስሜት እንዳለ ሆኖ ከሸዋ ወይንም ከጎንደር፣ ከወሎ ወይንም ከሌላው አካባቢ አዲስ ገዢ ወይም ጉልበተኛ ሲነሳባቸው ግን አውራጃዊ የመከፋፈል ስሜታቸውን ወደ ጎን በማቆየት ሁሉም በአንድነት የትግሬ ብሔርተኝነት ስሜት በማሰባሰብ እንደ ባዕድ በሚመለከታቸው የሌሎች አካባቢ ነገሥታት ጉልበተኞች ላይ ያምጻሉ። የንጉሡ ስም ካልተሳሳትኩ በአጼ አምደ ጽዮን ጊዜ ይመስለኛል በገዥነት ወደ እንደርታ በመጡበት ጊዜ ትግራይ ውስጥ ከተወልጆቹ ውጭ የሆኑ ከደሃ መደብ ቤተሰብ የተገኙ ትግሬዎች ወይንም ከሌላ አካባቢ የመጡ በንጉሡ ስለ ተሾሙ ሐለስተዮቶት አይገዙንም በማለት ጠባብ የትግራዋይነት ስሜት አንጸባርቀዋል። ሐለስተዮቶት ማለት የበታቾቻችን ዲቃላዎች ወይንም በአሜሪካኖች አሰያየም ኔገር አይገዛንም እንደ ማለት ይመስለኛል። ዛሬ የምትሰሟቸው አንዳንድ የወያኔ ሰዎችም ሆኑ ኤርትራውያኖች እርስ በርሳቸው ሲነታረኩ፣ ሲጣሉ፣ ሲከፋፈሉ እዚኦም ባል ምንኦም እነዚህ እነማን ይባላሉ በመባባል እርስ በርሳቸው በመናናቅ የሚያሰሟቸው ቃላቶች ከዚያን ዘመን የወረሷቸው ትምክህታዊ ባሕርያቶች ናቸው። ለምሳሌ የወያኔው ብስራት አማረ በቅርቡ ወደ ኢትዮጵያ ለመግባት ቦሌ አይሮፕላን ማረፊያ እንደወረደ በጸጥታ መስሪያ ቤት ኃላፊዎች ትእዛዝ ወደ አገር እንዳይገባ ታግዶ ወደ መጣበት አሜሪካ እንደተመለሰ ከታወቀ በኋላ ገዛ ተጋሩ በሚባል አፍቃሪ የወያኔ ፓልቶክ መድረክ ውስጥ ስለ ሁኔታው ተጠይቆ ሲያብራራ የተጠቀመበት ቃል ያንኑ ቃል ነበር። እነዚያ ዲቃላዎች ነበር ያላቸው። ያም ሆኖ ይህ ከሌላ አካባቢ የመጡ ሹሞች በግማሽ የትውልድ ትግሬ ገዢዎችን ዲቃላዎች ወይንም ባዕዳን ወይንም ሐለስተዮቶት አይገዙንም በማለት ጠባብ የትግራይነት ስሜት አንጸባርቀዋል። ያም ሆኖ በሌሎቹ አካባቢ ጉልበተኞች ቢገዙም ስሜታቸውን በማመቅ አንዳንዴም በማመፅ እስከ አጼ ዮሐንስ ድረስ ቆይተዋል። አጼ ዮሐንስ በነገሱበት ወቅት ግን የትግሬ ሕዝብ ሰጥ ለጥ ብሎ ተገዝቶላቸዋል። እስካሁን ድረስም የልጅ ልጆቻቸውን ደቂ ላሕምና፣ የላሜ ቦራ፣ የላማችን ልጆች እያሉ ይጠሯቸዋል። ለምሳሌ የትግራይ ሕዝብ በደርግ ጊዜ ልዑል ራስ መንገሻ ስዩም ወዲ ላሕምና አናስጠቃም በማለት ስለ ጮኸ ደርግ እርምጃ ከመውሰድ ተገዶ ነበር። ዮሐንስ ከሞቱ በኋላ ዘውዱ በሚኒሊክ ሲተካ ትግሬዎች ከፍተኛ የሆነ የባዶነት ስሜት ወይንም ኢምፒቲነስ ኤሰንስ ኦፍ ጄኔራላይዝድ ቦርደን ተሰምቷቸዋል። የባዶነት ስሜት ለምን ሊሰማቸው ቻለ? የትግሬ ሕዝብ ለዘመናት በራሱ አስተዳዳሪዎች የመገዛት ልምድ ከዘመን አክሱም ጀምሮ የቆየ ስለሆነ የአካባቢው ሕዝብም ምንም ክፉ ሥርዓትና ጨካኝ ገዥ ቢሆንም በአካባቢው ገዥ የመገዛት ፍላጎታቸው የበረታ ነው። ለዚህም ልዩ ምክንያት አለው። ምክንያቱም ሥልጣን የያዘው ሕዝቡ ሳይሆን ገዢዎቹ ቢሆኑም ሥልጣን የያዙ ገዢዎች ትግሬዎች ከሆኑ የትግራዋይነት ጉልበትና የበላይነት ስሜትን በሥነ ልቦናቸው እንዲቀረጽ በማድረግ በሌሎች ጎሳ ገዢ መደቦች ላይም ሆነ በሌሎች ጎሳዎች ላይ የበላይነት ስሜት እንዲያድርባቸው ሆኗል። እንግዲህ ከዚህ በመነሳት የትግራዋይነት ስሜት ከዘመነ አክሱም ጀምሮ እየተገነባ የመጣው የበላይነትና የጉልበተኛነት ስሜት በሕዝቡ ስሜት በመቀረጹ ከትግሬ ሌላ ገዢ ካስተዳደራቸው ጉልበታማነታችንን እና እንዲሁም የትግሬነትን የበላይነት ክብራችንን ተነጠቀ በሚል ስሜት በመነሳሳት የሌላውን ጎሳ ንጉሥ በባዕድነት በመመልከት ገዢዎች ኖረን ተገዢዎችን አንሆንም በሚል ስሜት ሩቅ ትዝታ ውስጥ በመግባት የሥልጣን መለዋወጡ ጉዳይ ተፈጥሯዊ መሆኑን ላለመቀበል የተጠቂነት ስሜት አድሮባቸው አንገዛም በማለት ጦርነትና ግጭት ይፈጥራሉ። ጦርነቱና ግጭቱ በዛው ሳይወሰን ረጅምና ጥልቅ የጥላቻ አጥር በመገንባት ረጅም የሚጓዝ ለልጅ ልጅ የሚተርፍ የጥላቻ ውርስ የማስተላለፍ ባህል እያስረከቡ አልፈዋል። ስለሆነም ነው የትግሬ ብሔርተኞች አጼ ዮሐንስ በመተማ ጦርነት ከተሰዉ በኋላ ተከትሎ የዙፋኑን መንበር የተረከቡት የሸዋው ንጉሠ ነገሥት ሚኒሊክን እንደ ጠላትና ባዕድ ንጉሥ አድርገው በመመልከት የትግሬ ሥልጣን ወደ ሸዋ ተዛወረ በሚል ቁጭት የተነሱት የዘመኑ መሳፍንቶች ከ ከንጉሥ ምኒልክ ጋር አለመጣጣም ፈጥረው በሸዋ አንገዛም በማለት ንትርኩ ወደ ሕዝቡ ተላልፎ መለስተኛ ጦርነት በትግራይ አካባቢ ተካሂዷል። ያ ዘመን የትግሬ ብሔርተኞች በቁጭት የምኒልክን ዘመን ዘመነ ሺ ወይንም ዘመነ ሸዌ በማለት ይጠሩታል። በትግሬ ብሔርተኞች ጸሐፊዎች መሠረት የሸዋና የትግሬ መቃቃር ዘመነ ሸ የሚሉት በንጉሥ ምኒልክ ዘመን ብቻ ሳይወሰኑ የትግሬ ብሔርተኝነት በሸዋ ነገሥታትና በትግሬ ገዢዎች ቅራኔ የተፈጠረበት ዘመን ወደ ኋላ በመጎተት ታሪካዊና መሠረታዊ ቅራኔዎቻችን መነሻዎች ከሚሏቸው ነጥቦች ውስጥ እንዲህ ይገልጹታል። የማነ ገብረ መስቀል የተባለው ቀዳማይ ወያኔ የሚል መጽሐፍ የጻፈ ጸሐፊ በትግርኛ እንዲህ ይላል። የትግሬ ሕዝብ ብረት አንስቶ ለመታገል የተገደደበት ለቀዳማይ ወያኔ አመጽ መነሻ በወቅቱ በተከሰቱ ምክንያቶች ብቻ የተወሰነ ሳይሆን ለዘመናት መፍትሄ ሳያገኝ በሕዝቡ የልቦና ግምጃ ቤት መሽገው የነበሩ ታሪካዊና መሠረታዊ ምክንያቶችም ጭምር ነው። ዶክተር ክንፈ አብርሃም የተባለ ሌላው የትግሬ ምሁር ከዚህ ዓለም በሞት ተለይቷል። እነኚህ የሚከተሉት ምክንያቶች በቀጥታም ሆነ በተዘዋዋሪ የትግራይ ሕዝብ በሸዋ ገዥ መደቦች ላይ ጥላቻ አሳድሮ ነፍጥ አንስቶ ሊታገላቸው ትልቅ ምክንያት ሆኖታል የሚላቸው ምክንያቶችን እንዲህ ይዘረዝራል። ሀ በሥልጣን ሽሚያ ምክንያት የተፈጠረው ፖለቲካዊ ግጭት በትግራይ ሕዝብ ላይ የፈጠረው ስሜት የጀመረው ከአክሱም መንግሥት መዳከም ወዲህና እንዲሁም ድንገተኛ የሆነ ያልጠበቀ የአጼ ዮሐንስ አራተኛ ሞት ተከትሎ የመጣው የሸዋ መንበረ መንግሥት ሥልጣን ከያዘ ጀምሮ ትግሬዎች በትክክለኛ የፖለቲካ ሥልጣን ሚዛን ላይ አይደለንም፣ ሥልጣናችንና ታሪካችን በሸዋ ገዢዎች ገዢ መደቦች ተነጥቀናል። ክንፈ አብርሃም 2001 ኢትዮጵያ ፍሮም ኢምፓየር ቱ ፌዴሬሽን የሚል ስሜት አሳድረዋል። ቀዳማይ ወያኔ የሚል መጽሐፍ ደራሲ የማነ ገብረ መስቀል ደግሞ እንዲህ ይላል። የሥልጣን ስርወ መንግሥትና ሥልጣኔ ማዕከላዊ መሠረቱ ትግራይ ውስጥና በትግሬዎች እጅ እያለ በተንኮል ወደ ሸዋ ተወስዷል። ስለሆነም ትግሬዎች በሸዋ ገዢዎች ላይ ከፍተኛ ጥላቻን አከማችተዋል። በዚህ ሳይወሰን ቅራኔ ወደ ኋላ ብንሄድ የሸዋው የሰለሞናዊ ስርወ መንግሥት የሆነው ይኩኖ አምላክ ሥልጣን ከያዘ በኋላ የእንደርታ ትግራይ ገዢ የነበረው አብየ ዝጊ ራሱ የሰለሞን ስርወ መንግሥት ነኝ ብሎ በሚጠራው ቡድን ላይ አመፅ አካሂዷል። ከዛ ጊዜ ጀምሮ ትግራይ ውስጥ በሸዋዎች ላይ ብዙ ተቃውሞች ተቀጣጥለዋል። የማነ ገብረ መስቀል ቀዳማይ ወያኔ ገጽ 23። እንግዲህ የትግራይ ብሔርተኞች ከሸዋ ጋር ቅራኔ የፈጠሩት ከይኩኖ አምላክ 12ኛው ምዕተ ዝጊ ዘመን የጀመረ ነው ብለው ነግረውናል። የማነ ቀዳማይ ወያኔ በሚለው ትግርኛ መጽሐፍ በሰፊው የገለጸው ባጭሩ አሳጥሬ ነጥቦቹ ለእናንተ ጆሮ እንዲመች ላቅርብ። እንዲህ ይላል። ይቅርታ። የአክሱም መዳከም ተከትሎ ትግሬዎች ከተዳከሙ በኋላ ትግርኛ ተናጋሪው ሕዝብ በተለይም ለሁለት ከተከፈለ በኋላ ኤርትራና ትግራይ ማለቱ ነው ክፉኛ ተዳክመዋል። ትግሬዎች ለማዳከም የመጀመሪያ ተጠያቂዎች አድርጎ የሚያቀርባቸው እነዚያ አፄ ዮሐንስ ከሞቱ በኋላ የመጡ የሸዋ ገዢ መደቦች ናቸው ይላል የማነ ገብረ መስቀል። ይህንን በተመለከተ ዶክተር ክንፈ አብርሃምም እንዲህ ይላል። በእርግጥም ትግርኛ ተናጋሪ ሕዝቦች በሚኖሩባቸው አካባቢዎች በተንኮል እርስ በርሳቸው በመከፋፈልና በማዳከም በትግርኛ ተናጋሪ ሕዝቦች በኩል ሲነሱ የነበሩ ተቃውሞዎች ለመቆጣጠር ይጠቀሙባቸው ነበር። ክንፈ አብርሃ ዘኒ ከማሁ። በመጨረሻ የማነ እንዲህ ይላል። የትግራይ ሕዝብ በ19ኛው ክፍለ ዘመን መጨረሻ ጀምሮ ብሔራዊ ማንነቱና የፖለቲካ መንበሩ እየተሸረሸረ በመሄዱ በተለያየ ጊዜና ቦታ ጸረ ሸዋ ገዢ መደቦች ተቃውሞውን አሳይቷል። የመጀመሪያው ማለትም የቀዳማዊ ወያኔ አብዮትም ለዘመናት ጸረ ብሔራዊ ጭቆናና የበታችነት ስሜት በላዩ ላይ የጫኑበትን የሸዋ ገዢ መደቦችን ለመጣል የታገለበት ሕዝባዊ ዓመፅ እንደነበር ነው ብዙ ተመራማሪዎች የሚገልጹት ሲል የማነ ገብረ መስቀል ለትግራይ ብሔርተኞች ስሜት መነሻው እኛ መቼ እንደጀመረ ማለትም በእንደርታ አብየ ዘጊና በይኩኖ አምላክ ጀምሮ ማለት ነው ሊገልጽልን የሞከረው። እንዲሁም የወያኔው መስራችና የሽምቅ ተዋጊው ኃይል የጦር መሪው የነበረው ወዳጄ ዶክተር አረጋዊ በርሄም በበኩሉ እንዲህ ሲል ያስቀምጠዋል። የትግሬዎች ብሔራዊ ጥያቄ ለረጅም ጊዜ የነበረና ስር የሰደደ የራሱ ተጨባጭ ምክንያቶች ይዞ ሲጓዝ ቆይቶ የተነሳ ነው። በተለይም የኢትዮጵያ ማዕከላዊ ፖለቲካ ከትግራይ ከተነሳ በኋላ በውስጥ መሰሪ ተንኮል በሸዋ ገዢዎች እና በውጭ ጣልቃ ገብነት ከትግራይ ገዢ መደቦች መዳፍ ወጥቶ ወደ አማራ ገዢ መደቦች ከገባ በኋላ የትግራይ ገዥ መደቦች ከነበራቸው የፖለቲካ ስልጣን እየተገፉ ከመጡ በኋላ ነው የትግራይ ብሔራዊ ጥያቄ መነሳት የጀመረው። ዛሬም ቢሆን ማከላዊ የፖለቲካ ስልጣን አሁን ካለንበት ተነስተው ወደ ትግራይ መዛወር አለበት የሚል እምነት ያላቸው አሁንም በርካታ የትግራይ ተወላጆች አሉ። አረጋዊ በሬ 2008 Political History of the Tigrayan People Liberation Front ከ1975-1991 እንግዲህ የትግራይ ብሔርተኞች መነሻ ጥያቄ ባህሩ ባጭሩ አንደኛ ከዘመነ አክሱም ጀምሮ የነበረው የትግራይ ስልጣን የበላይነት በሸዋዎች ተነጠቀ። ሁለተኛ ከሸዋና ከመሳሰሉ አማራ ተወላጆች ወደ ትግራይ አስተዳዳሪ አድርገው በመሾም ጥንት የነበረ ፍትህና ሰናይ አስተዳደር እንዲፈርስ ተደርጓል። ሶስተኛ የትግራይ ታሪካዊ ቅሪቶችና ባህላዊ እሴቶች ተዳክመዋል። አራተኛ ከፍተኛ የትግራይ መኳንንትና ባላባቶች እስር ቤት እንዲማቅቁ ወደ አንኮበርና ጋምጎፋ ተወስደው ለሞት ተዳርገዋል። አምስተኛ የትግራይ ህዝብ በአማራዎች በመጣኔ ሀብት ከሌሎች ጎሳዎች በተለየ መልኩ እንዲደህይ ቋንቋው እንዲረገጥ ተደርጓል ወዘተ ወዘተ የሚሉ አበይት ምክንያት የሚሏቸው እነኚህ ቢሆኑም ለትግራይ ብሔርተኝነት ስሜት አይናውቶ ምክንያት ሆኖ ቀዳማዊ መከራከሪያቸው ሆኖ የቀረበው ግን ስልጣን ከትግራይ ማከል ወጥቶ ወደ ሸዋ መግባቱ የትግራይ ብሔርተኞች ስሜት ተነክቷል። በመሆኑም በቁጭት ተመልክተው ከሸዋ ካማራ ጋር ቅራኔ ያስገባቸው አይነተኛው ምክንያት ግን እስካሁን ድረስ ያልተፈተሸ ለመጀመሪያ ጊዜ ወያኔዎችና እኔ ብቻ የፈተሽነው ባንድ የጥንት ትግሬ ጻፊ ተጽፎ የተገኘ ሰነድ ይሄ የሚከተለው አብይ ምክንያት ነው። ዮሐንስ ከሞቱ በኋላ በ1882 ዓ.ም ታህሳስ ወር ውስጥ ሚኒሊክ የበላይነታቸውን ለማረጋገጥና ትግራይን ለማረጋጋት በርካታ ሰራዊታቸውን ይዘው ወደ ትግራይ ዘመቱ። በወቅቱ በሕይወት የነበሩት የአጼ ዮሐንስ እህት የሆኑት ወይዘሮ ቴጌ ድንቅነሽ የወንድማቸው ዙፋን በሸዋ እጅ በመግባቱ የሚከተለውን የቁጭትና የንቀት ግጥም በትግርኛ ገጠሙ። ጽሑፉ እንዳይራዘምብኝ ከትግርኛ ወደ አማርኛ የተረጎምኩት ብቻ ላቅረብ። እንዲህ ሲሉ ለምኒልክ ገጠሙላቸው። እንደምን አለክ ንጉሥ ሆይ ንጉሥ ምኒልክ፣ ያመጡልን ነበር ቅቤ ማር በትእዛዝ፣ ያመጡልን ነበር ላምበሬ በትእዛዝ፣ አልነበሩም ወይ የዮሐንስ ታዛዥ፣ ይታዘዙ ነበር ብለው እጥፍጥፍ ለጥ ሰጥ ብለው እንዳጎዛው ምንጣፍ። ዮሐንስ ግን ሲሞት እንደ ዋዛ ተደብቀው ቆይተው በሽምዛ ሽምዛ ቤተ ክርስቲያን አካባቢዎች ትግራይ ውስጥ የሚበቅል ለመደበቅ የሚያመች አጠር ያለ ቅጠል የበዛበት ዛፍ ነው። ሰተት ብለው ገቡ እንደ ዋዛ። ለመሆኑ ዛሬ ምን አመጣዎት? ሰተት ብለው ገቡ ሰው በሌለበት ቤት በማለት ተቃውሟቸውን ገልጸው ነበር። ምኒልክ በ1882 ዓ.ም ወደ ትግራይ ሲመጡ የዮሐንስ ዘሮች የሆኑት መሳፍንቶችና ተወላጆቹ እንዲህ ባለ ተቃውሞ ሲገልጹ ሕዝቡስ ምን ዐይነት ስሜትና ቅሬታ አንጸባርቆ ነበር? አሁን ወደ ዋናው የትግራይ ብሔርተኝነት ስሜት በግልጽ ለመጀመሪያ ጊዜ በሕዝቡ ልቦና የተቀረጸበት እና የታየበት ወቅት ወስዳቸዋለሁ። አጼ ዮሐንስ ከሞቱ በኋላ ራስ መንገሻ ዮሐንስ እና የመሳሰሉት የትግራይ ገዢዎች ከአዲሱ ጉልበተኛና ጥበበኛው ንጉሥ ምኒልክ ጋር በፈጠሩት ቅራኔ ሥልጣኑን ትግራይ ውስጥ ለማቆየት የአካባቢው ገጠሮች ከምኒልክ ሠራዊት ጋር ያካሄዱት መጠነኛ ፍትጊያ ወይም ውጊያ ሲደረግ የዐይን ምስክር የነበሩት ይሃ አድዋ ውስጥ የተወለዱ የትግራይ ተወላጅ የሆኑት ታሪክ ኢትዮጵያ የሚል በእጅ ጽሑፍ በ1891 ኢትዮጵያ ዘመን አቆጣጠር በናፖሊ ጣሊያን አገር የተጻፈ ባለ 169 ገጽ የያዘ ብደብተራ ፍስሐ ጊዮርጊስ አብየዝጊ የጻፉት በትግርኛ እንደ መግቢያ እንዲህ የጻፉትን ላንብብላችሁ። በአማርኛ የተረጎምኩትን አነባዋለሁ። ወደ አማርኛ ሲተረጎም ያኔ የሸዌዎቹ ገጽታ ተመልክተህ ወደ የትግሬው ሰው ገጽታ ፊትህን ዞር ብለህ ስትመለከት የምትታዘበው የሁለቱ ሰዎች ገጽታ ልዩነት ልክ የቀን ብርሃንና የሌሊት ጨለማ የገጽታ ልዩነት ይታይ ነበር። ታሪክ ኢትዮጵያ ገጽ 134 በ1891 ኢትዮጵያ ዘመን አቆጣጠር ደብተራ ፍሳ አብየዘጊ ናፖሊ ኢጣሊያ። ከላይ የጠቀስኩት ግልጽ ስዕል ምን ማለት እንደሆነና በወቅቱ የታየው የወደፊት መጻኢ ባህሪው ወዴት እንደሚወስድና አሁን ካለው ነባራዊ ክስተት ስታገናዝቡት የውያኔዎች ገጽታ ተመሳሳይ ቅጽ ምንጩ ያችኛዋ ወቅት እንደሆነች መገንዘብ ትችላላችሁ። ከላይ የተመለከተው የታሪኩ አጭር ዝርዝሩ በአማርኛ የተረጎምኩት ነው። ራስ መኮንን ለዲፕሎማሲያዊ ሥራ በአጼ ምኒልክ ናፖሊ ከጣሊያን አገር ደርሰው በምጽዋ አድርገው ወደ መቀሌ ከተማ ሲገቡ አጼ ምኒልክም መቀሌ ከተማ ውስጥ ስለነበሩ ራስ መኮንን ለመቀበል ደራሲው ደብተራ አፍሳም በግራዝማች ዮሴፍ ስር ስለነበሩ ከሳቸውና ከነደጃች ስብሃትና ከመሳሰሉት ከትግራይ መኳንንት ጋር ሆነው ራስ መኮንን ወደ መቀሌ ለማጀብ ወደ ከተማዋ የሚወስደው ቁልቁል መንገድ ሲደርሱ የሞሰብ ወዳገት ቁልቁለቱ ማለታቸው ነው እንዲህ ይላሉ። ለደጃች ስዩም ገብተው የነበሩ የተንቤኑ ደጃዝማች አጎስ ከሳቸው ጋር የነበረው ተፈሪ የተባለ ዘመዳቸው አብሯቸው በነበረበት ወቅት ሁለት ሰናደር ይዞ ወደ ግራዝማች ዮሴፍ በመግባቱ አጥፋልኝ ብለው ተማጸኑት። ዳኛውም ራስ መኮንን ሆኑ። ያኔ የኢትዮጵያ ንጉሠ ነገሥት መንግሥት አጼ ምኒልክ ናቸው። ተሟጓቾቹ ሁሉ በሙግታቸው ጣልቃ የተሟጓቾቻቸውን አንደበት ሥርዓት ለማስያዝ ሲፈልጉ ዝባን ዮሐንስ በዮሐንስ አምላክ እያሉ ተቸገሩ። ሆኖም በዮሐንስ አምላክ እንዳይሉ ዳኛው ራስ መኮንን ሆኑባቸው። በምኒልክ አምላክ እንዳይሉ ደግሞ አዲስ ነገር ሆነባቸው። ከእጅህ ለማምለጥ ሙልጭልጭ እያሉ እንደሚያስቸግር ሐሳ በዮሐንስ አምላክ እያሉ ምላሳቸው እያዳለጠባቸው ተቸግረው ነበር። ካፋቸው ሲያመልጣቸው ግን ልክ እንደ ጎረምሳ ጎበዝ ጭቃ አንድ አዳልጦት ወድቆ ሲነሳ ሰው አይቶት እንደሆነ አካባቢው ግራና ቀኝ በሐፍረት እንደሚቃኝ ሁሉ ተሟጓቾቹም ወደ አድማጩ ዞር ዞር እያሉ የሰውን ስሜት በሰቀቀን ሲለኩ ነበር። ፍርዱ ላይ በችሎቱ አካባቢ የነበረው ተሰብሳቢ ሕዝብም እርስ በርሱ በስሜት እየተጠቃቀሰ ይተያይ ነበር። ሁኔታው ሰውን ሁሉ በጣም አቅል የሚያሳጣ ሆነበት። ያችን ችሎት ተሎ ባለቀች እያለ ያልተመኘ አንድም ሰው አልነበረም። በውስጡ በብዙ ሐሳቦች ተውጦ ይታይ ነበር። ደብተራ አፍሳ ደራሲው ይቀጥሉና አጼ ምኒልክ ራስ መኮንንን ሲቀበሉ በሚል ርዕስ ሲተነትኑ ራስ መኮንን ከናፖሊ ጣሊያን አገር ዲፕሎማሲ ሥራ ሰርተው በምጽዋ በኩል ወደ መቀሌ ሲመለሱ የተደረገላቸው አቀባበል ማለታቸው ነው። አጉላ በተባለች ትንሽ መንደር ላዳር ሰፈር አድርገን ትንሽ ቆይታ ካደረግን በኋላ በወቅቱ መቀሌ ከተማ ይገኙ ከነበሩት ከአጼ ጋር ምኒልክ ጋር ለመገናኘት ጫን ተባለ። በወቅቱ ራስ መኮንን ከሐረርጌ ወደ ዜላ፣ ከዚያ ወደ ናፖሊ፣ ከዚያ ወደ ምጽዋ፣ ያ ሁሉ መንገላታትና አስቸጋሪ ጉዞና ባሕር አቋርጦ በሰላም መመለስ የሸዋ መኳንንትም ሆኑ በነራስ አጎስ በኩል ከፍተኛ ደስታ ነበር። ይሄ ደግሞ ግልጽ ነው። ወደ መቀሌ የሚያስገባው ቁልቁሉን መንገድ እንደ ጨረስን ያጼው ብዙ ጭፍራ ቆየን። ደጃዝማች ስብሃት ግን ለራስ መኮንን የሚከተለውን ቃል ተናገሯቸው። እኔ ቆየት ብዬ እደርሳለሁ፣ እርሶ ግን ቅድሚያ ይሂዱ አሏቸው። ራስ መኮንንም እሺ ደግ ይሁን ብለው በሐሳባቸው ተስማሙ። ሰው ግን አይ ተደርበው እንዳይገቡ ብለው ነው። ሰው ግን አይ ተደርበው እንዳይገቡ ብለው ነው በማለት ተረጎሙ። ቁልቁለቱን ጨርሰን ታች እንደወረድን ወዲያውኑ ከሸዋ ሰራዊት ጋር አይን ላይን ተያየን። ጸና አደግል እያለሁ ድሮ የማውቀው ያጋሜ ያጉዳይ ተወላጅ የሆነው ፊታውራሪ ተስፋይ የተባለ ጎን ለጎን እንጓዝ ነበርና ወይኔ ይበለን ራሳችን ያመጣነው ጣጣ ነው። አስታጣቂዎች የነበርነው አሁን ታጣቂዎች ሆን አለ። ከዚያ በኋላ ይህ ያዳመጡ ራስ መኮንን ለመሸኘት የተከተሉ እነ ኮንቲ አንቶኖሊ እና ራሴን አጅበው እየተጓዙ የነበሩት ትግሬዎች በሞላ ማለትም አጋሜውም፣ አከለጉዛዩም፣ ሐማሴኑም፣ የሐሳዌውም፣ ተንቤኑም ሁሉ ከሸዋዎቹ ጭፍራዎች ጋር አይን ላይን ተገጣጥሞ ሲተያይ ኪፍ አለው። ደራሲው የተጠቀሙበት ቃል ኪፍ የሚል ነው። ኪፍ ማለት ድመት ወይንም ነብር ጠላት ስታይ ከአንገቷ በላይ ያለው ጸጉር በማቆም በጉብታ ስሜት የጥላቻና የመከላከል ገጽታዋ እንደሚለዋወጥ የሚታይ ስሜት ማለት ነው። ስሜቱ ሁሉ ተለዋወጠ። ያኔ የሾዌዎቹ ገጽታ ተመልክተህ ወደ ትግሬው ሰው ገጽታ ፊትህን ዞር ብለህ ስትመለከት የምትታዘበው የሁለቱ ሰዎች ገጽታ ልዩነት ልክ የቀን ብርሃንና የሌሊት ጨለማ የገጽታ ልዩነት ይታይ ነበር። የደጃች አጎሽ አሽከር የነበረ አንድ የተንቤን ሰው ይህ ትርኢት ሲመለከት ያጼ ዮሐንስ ህልፈት ትዝ ብሎት እንባው ዘረፍ አደረገ። እውነት ለመናገር እንኳን የትግራይ ወንዝ ልጅ የሆነ ያከለ ጉዛይና የሐማሴን ሰው ሁሉ እንባ ተናነቀው። ታሪክ ኢትዮጵያ። የትግራይ ህዝብ ወቅቱ ንፍሮ ቆሎ የሚመገብበትና በተቅማጥ ወረርሽኝ በሽታ ሲሰቃይ የነበረበት አስከፊ ወቅት ነበር። በወረራውም ወቅትም ብዙ ሰው አልቋል። ወደ ትግራይ መሻገራቸውም ከሸዋ ሰራዊቶች መሃል ያልተደሰቱ ነበሩ። ትግራይ ለምን እንዳመጣቻቸው ትግራይን መራገም ጀመሩ። የአማራ ወታደር ወደ አጋሜ ከዚያም ወደ አክሱም ህዝብ እያጠፉ ለመሸጋገር አልመው ነበርና የአማራ ወታደር ወደ አጋሜ መሻገር አቀበት ሆነበት። ትግራይን መራገም ጀመረ። ቋንቋን ሁሉ መስማት አስጠላቸው። ይህ እንደዚህ ያለ የራስ መንገሻ በሰላም እጃቸውን መስጠት ደስታ ሆነ። በወቅቱ ራስ መንገሻ ዮሐንስ እጃቸው ለአጼ ምኒልክ ሲሰጡ ራስ አሉላ እጄን ለሸዋ አልሰጥም ሲሏቸው፣ ራስ መንገሻ ዮሐንስ ግን ሰውና አገር ጠፍቶ እኔ ብቻዬን ብቀር ምን ይረባኛል? እናንተ ግን የመሰላችሁን ቀጥሉበት፣ እኔ ግን ገቢ ነኝ ብለው እጃቸውን ሰጡ ካሉ በኋላ ደራሲው በመጋቢት 8 1882 ራስ መንገሻ ወደ ምኒልክ ሲገቡ መቀሌ ከተማ የተደረገው ስነ ስርዓት በስፋት ከዘረዘሩ በኋላ ያስገራሚ ትርኢት ባጭሩ እንዲህ ሲሉ ያስቀምጡታል። መጋቢት 8 1882 ራስ መንገሻ ወደ ምኒልክ ሊገቡ በመዘጋጀት ላይ እንዳሉ ከተነገረ በኋላ አጼው ወዲያ ወዲህ ሳትል በጠዋቱ ነገ በያለቃህ ተሰልፈህ እንድትገኝ ብለው አዋጅ አስነገሩ። መቀሌ የሚገኙት አጼ ምኒልክ ይህን ካዘዙ በኋላ ጠዋት ፀሐይ ስትወጣ ሰልፈኛው ከአጼው ድንኳን ጀምሮ በሁለት ረድፍ እንደ ግድግዳ ግራና ቀኝ ረዥም ረድፍ በመስራት ይጀምርና ወደ ታች ራስ ስዩም ይመጡበታል ወደ ተባለው የትንቤን አቅጣጫ ሲደርስ ወደ አራትና አምስት ረድፍ ሰልፈኛ ግራና ቀኝ በረዥሙ በመሰለፍ ረድፍ ያዘ። በዛው ላይ የራስ መንገሻን መልክ ለማየት እየተጋፉ በብዙ የሚቆጠሩ ሕዝብ እርስ በርስ እየተገፋፋ ነበር። ቀጥሎም ትልልቆቹ ደጃዝማቾችና ሹማምንቶች ወደ ንጉሡ ጃንጥላ ተሰበሰቡ። የንጉሡ ጃንጥላም ተዘረጋ። ከንጉሡ ድንኳን ጀምሮ በሁለት ረድፍ ግራና ቀኝ እንደ ገመድ የተወጠረው የሰልፈኛው ጫፍ የት እንደሆነ ለዐይን እስኪያዳግድ ድረስ ቀጥ ብሎ በረዥሙና በተንጣለለው ሰፊው ሜዳ ወደ ታች የዘለቀው ሰልፈኛ ስትመለከት በግራና በቀኝ በተሰለፈው እምሃል ላይ ለራስ መንገሻ ዮሐንስ መምጫ ክፍት ቦታ ሰርቶ የተንጣለለ የማሳለፊያ ክፍት መንገድ ሰርቷል። የአማራዎቹ ሰራዊት ብዛት ያኔ ነው ለማየት የተቻለው። ብዛታቸው የመሬት አፈር ያህል ነበር። ከዚያ በኋላ ረፋዱ ላይ ራስ መጡ። ቢያንስ 10,000 የሚሆን ሰራዊት አስከትለው መጡ። እሳቸውን ለመቀበል ግራና ቀኝ በተሰለፈው ሰራዊት መሃል ለመሃል ሰንጥቀው በመጓዝ ወደ ንጉሡ ድንኳን ደረሱ። አጼ ምኒልክ ድንቅ ሰው ናቸውና በብዙ አክብሮት ተቀበሏቸው። መድፍ ተተኮሰ። ወዲያውኑ እያንዳንዱ እሳቸውን ለመቀበል የተሰለፈው ሰራዊት በነፍስ ወከፍ የደስታ መግለጫው ጥይት ወደ ሰማይ ተኮሰ። ሰማይና ምድር ድብልቅልቁ የወጣ መሰለ። እንዳይጠፉት አስረው ከነበሩት በረት ፈረሶችና በቅሎች ማሰሪያቸውን እየነቀሉ እየበረገጉ እንጣጥን እያሉ ሸሹ። በወቅቱ ራስ መንገሻ በአባታቸው አጼ ዮሐንስ ሞት ምክንያት ሐዘንተኛ ስለነበሩ በሰልፈኛው መሃል ሰንጥቀው ሲያልፉ የሐዘን ልብስ ለብሰው ነበር የመጡት። ይህንን ሲመለከት ሰው እንዳለ በሙሉ ምርር ብሎ ሐዘን በሐዘን ሆነ። በወቅቱ ራስ መንገሻ እጃቸው ባይሰጡ ኖሮ ከአሁን በፊት ከታየው ውጊያ በከፋ መልኩ ትግራይን ያጠፏት ነበር። ራስ መንገሻ ከመግባታቸው በፊት አጼ ምኒልክ አጋሜ አውራጃን ለማጥፋት ዝግጅት አድርገው ነበር። የአጋሜ አውራጃም ከአማራ ጋር ተናንቀን አብረን እንሞታለን እንጂ አይገዛንም ብለው ዝግጅት አድርገው በየምሽጉና ጉራንጉሩ መዋጊያ ቦታ ይዘው ተዘጋጅተው ነበር። ከደጃች ስዩም በቀር ከሸዋ ጋር የወገኑትና ያልወገኑት መኳንንት መሃል መጠኑ ያለፈ ጥላቻ በትግሬዎች እርስ በርስ ይንጸባረቅ ነበር። ይህ ጥላቻ የእርስ በርስ ጥፋት ማስከተሉን አይቀሬና ትርፍ እንደሌለው ከተገነዘቡ በኋላ ሕዝቡ ካለቀ በኋላ ብቻዬን ብቀር ምን ትርጉም አለው በማለት እነ ራስ አሉላን የፈቀዳችሁን አድርጉ ብለው እነሱን ትተው ራስ መንገሻ ዮሐንስ እጃቸውን ለመስጠት ነበር የተገደዱት። ወደ መደምደሚያ ደብተራ ፍስሐ የምኒልክን ወታደሮች ለመግለጽ የተጠቀሙት ቃል የአማራ ወታደር እያሉ ነው። በዚህ ላሳርግላችሁ ከወያኔዎች ጋር ያልሰመርነው ሸዋውያን ታጋሩ እያሉ እኛን ለመሰየም የበቁትና ሸዋና ትግሬ የሚለው የጥላቻ መነሻ ወያኔዎች ከየት እንደለቀሙት ታሪኩን እንደሚከተለው ከደብተራ ፍስሐ አብየ ዘጊ ባጭሩ ተመልከቱ። ምኒልክ አይባ የተባለ ቦታ ከመስፈራቸው በፊት እዚያው ዙሪያዋ ሜዳ በከበባት አንድ አምባ በውስጧ የተጠናከሩ ምሽጎች ላይ ሰባት ትግሬዎች ሆነው የሸዋዎቹን ጦርና መድፈኛ ገትረው አቆሟቸው። መድፍ ሁሉ ተተኩሶ ፍንክች ማለት አቃታቸው። ያጨው ጋላዎች በመስለብ ሱሰኞች ነበሩና ሰውን እየሰለቡ መፈከር ጀመሩ። ንጉሡም መሳሪያ ሳይማረክ ገዳይ ብሎ መፎከር የፎከረ ሰው ወዮለት በማለት አዋጅ አወጁ። ቢሆንም ስለ ህልፈት ትግራይ ልብ ላለው ብዙ አሳዝኗል። እነዚያ የቤገምድር አማራዎች ግን በጣም ይቆጩና ያዝኑ ነበር። ጎንደሬው አማራ ለትግሬው አዛኝ፣ የሸዋ አማራ ግን ለትግሬው ጨካኝ እየተባለ የሚነገረው የተሳሳተ ይህ አባባል ዛሬም በእነ አቶ አብርሃም ያየህ በተደጋጋሚ ሲጠቀሙበት ተደምጠዋል። አምና ዲሴምበር 2013 ኤርትራን ከድቶ ለጅቡቲ እጁን የሰጠ ሀብቶም ካሳይ መቀሌ የአይድር ሕፃናት በክላስተር ቦምብ ደብድቦ የፈጃቸው ኤርትራዊ ፓይለት መሆኑን እየታወቀ እነ አብርሃም ያየህ ግን ደብዳቤው የሸዋ አማራ ነው፣ የጎንደር አማራ በትግራይ ወንድሞቹ ልጆች እንዲህ አያደርግም እያሉ ኤርትራውያንን ላለመወንጀል ሲሉ ድሮ ከነ ደብተራ ፍስሐ የተረከቡት ትምህርት ዛሬም ሲደግሙት ሰምተናል። ወደ ደብተራ ፍስሐ ትረካ ልቀጥል። በዛች አምባ መሽገው ብዙ የሸዋ ሠራዊት የገደሉት ሰባት የትግራይ ተዋጊዎች መከላከላቸውን ቀጠሉ። ምሽጉ በድንጋይ በደም የተገነባ ሆኖ ካፋፉ ምሽግ ደጃፍ ላይ ወራሪዎቹን በዘዴ ለመሳብ ሆን ብለው ሰዎቹ አስቀድመው እህልና ጓዝ ዕቃ ከምረውበታል። ሲተኮስባቸው ዝም ብለው አድፍጠው ይቆዩና አማራዎቹ እየተጠጉ እህሉንና ዕቃውን አይተው ለመጎተት ወደ ዳገቱ ጫፍ ሲጠጉ የጥይት ዶፍ በማውረድ ከገደሉ ወደ ታች እየወደቁ ብዙ ሰው ጎዱባቸው። ይህን እንደ ሰሙ ንጉሡ ወደ ስፍራው በመሄድ ሲመለከቱት አብሯቸው የነበረ ኢልግ የተባለ የስፋ ጼራ መድፈኛ መድፉን አነጣጥሮ ዳገቱ ላይ የተገነባው ምሽግ ላይ በመተኮስ አፈራረሰው። ከዚያ በኋላ ነፍጠኞቹ ነፍጣቸውን ወደ ታች ጣሉት። ንጉሡም ደግሰው ነበሩና ተው አትተኩሱባቸው በማለት እንዳይተኩሱ አገዱት። ከዚያ በኋላ ንጉሡ ሰባቱ ታጣቂዎች በራሳቸው መታጠቂያቸው ብዙ አዘኑ። ወዲያውኑ ከአካባቢው ዙሪያ ከመሸጉ ባንዳዎች በአንደኛው አምባ ላይ አስተማማኝ ቦታ ላይ ሆኖ ወደ ታች ሜዳ ድምፁን ከፍ አድርጎ አንድ የትግሬ ሰው ንጉሡን እንዲህ አላቸው። አንተ ሸዌ እንተዋወቃለን እኮ የማንተዋወቅ እንዳይመስልህ፣ አሁንም አንላቀቅም። ዮሐንስ ቢሞት እኛ ወጣት ልጆቹ የሞትን እንዳይመስልህ አላቸው። ከዚህ ፓተርን አነጋገር፣ ቅሬታ፣ ቁጭት ወይንም ዛቻ ለነመለስ ዜናዊና መሰሎቹ ምን የባህሪ ለውጥና ግንዛቤ እንዳስተላለፈባቸው ግንዛቤ መውሰድ የእናንተ ይሆናል። በእኔ በኩል የምንጩ መነሻ መጋረጃው ገልጬ እንድታዩት አድርጌያለሁ። ሐተታዬ በዚህ መደምደሚያ ላጠቃልለው። ወያኔዎች ወደ በረሃ ከወጡ በኋላም ሁላችሁንም እንደምታውቁት ለማመጻቸው መነሻ ያደረጉት እና በይፋ በጽሑፍ የገለጹት ዋናው ምክንያታቸው የሚከተለው እንደነበር ታስታውሳላችሁ። እጠቅሳለሁ። የትግራይ ሕዝብ ለረጅም ዘመን ሰብአዊና ፖለቲካዊ መብቱ ተነፍጎ ሲጠላና ሲናቅ እንዲሁም አድሎ ሲደረግበት ቆይቷል። ይቅርታ። ይህ በደል ጨቋኟ የአማራ ብሔር ሆን ብላ የመንግሥት መመሪያ አድርጋ ስትሰራበት የቆየች ሲሆን የሦስት ሺህ ዓመታት የሚያኮራ ታሪክና ባህላችን መመኪያቸውና መፎከሪያቸው ሆና ይገኛል። ይህ የታሪክ ስርቆት በአንድ በኩል የአማራው ብሔር መፎከሪያ ሲሆን፣ በሌላ በኩል ደግሞ ትግራይ ሕዝብ ታሪክ እንደሌለው ሕዝብ እንዲያስቆጥረው የተደረገ የመንግሥት መመሪያ ነው። የትግራይ ሕዝብ ክብሩና መብቱ እስኪመለስ ድረስ ትግሉ አያቋርጥም። ጨቋኟ የአማራ ብሔርም ጭቆናዋ እስካላቆመች ድረስ ኅብረተሰባዊ ረፍት አታገኝም። የትግራይ ሕዝብ ነጻ አውጪ ድርጅት መግለጫ የካቲት ወር 1968 ዓ.ም ገጽ 15ና 16 ምንጭ የወያኔ ገበና ማኅደር ገጽ 21 ደራሲ ጌታቸው ረዳ። ከላይ እንደተመለከታችሁት ለትግራይ ሕዝብ በባህል በታሪክ ባለቤትነት በምጣኔ ሀብትና ስነ መንግስታዊ አስተዳደር እየተዳከመ መምጣት ወይንም የተጠቀሱ ሴቶች ባለቤትነት መንጠቅ ምክንያት ጨቋኟ የአማራ ብሔር እንደሆነች በማያሻማ አገላለጽ አስቀምጦታል። ለዚህም ማንኛውም የትግራይ ተወላጅ ዋነኛ ጥላት አድርጎ መመልከት ያለበት አማራ እንደሆነ ካስቀመጠ ላይቀር የአማራው ህልውና ክርና ድሩ ከኢትዮጵያ ጋር የተያዘ ነው ብሎ ስለሚያምን ኢላማ ውስጥ በማስገባት ኢትዮጵያን በጥላቻ እይታ መነጽሩ ክብ ወቅቷታል። የአማራ ጥላቻው ከኢትዮጵያ ጋር አያይዞታል ስል ምን ማለቴ ነው? ወደ ዋናው ማኒፌስታቸው ስንመለከት አሁንም የሚጠቁመው ጨቋኟ ብሔር አማራ ኢትዮጵያ የምትባል አገር የተፈጠረችው በጨቋኟ ብሔር በአማራው በተለይም በሸዋው አማራ በሚኒሊክ እንደሆነ አስቀምጦታል። ስለዚህ የኢትዮጵያን የፈጠረ ሚኒሊክ አማራውና የአማራ ወታደር የትግራይ ጠላት ስለሆነ የፈጠራት ኢትዮጵያም ከአማራው ባህል ታሪክ ምንም እንኳ አማራው የራሱ ታሪክም ባህልም ስለሌለው ከትግራይ የተሰረቀ ባህልና ታሪክ እያራመደ ነው ብሎ ቢወነጅልም ጋር በመያያዙ ኢትዮጵያ የምትባል የጭቋኟ ብሔር የአማራው አገር የትግራይ ህዝብ ከጥላቱ እና ከጭቋኟ ብሔር አገር ለመነጠል አቤታዊ ትግል ወያኔያዊ ትግል በማካሄድ ከባላባታዊ ስርዓትና ኢምፔሪያሊዝም ነጻ የሆነ የትግራይ ዲሞክራሲያዊ ሪፐብሊክ ማቋቋም እንደሆነ በ1968 ያሰራጨው ጽሑፍ አረጋግጦልናል። ስለዚህም የትግራይ ብሔርተኞች ለአማራ ጥላቻቸው መነሾው ከላይ በህዝባዊ ወያኔ ሀርነት ትግራይ በግልጽ እንደተቀመጠው አብዛኛዎቹ የትግራይ ብሔርተኞች ነባርና ወጣት ምሁራን ከዚህ የህወሓት ቅስቀሳና እንደዚሁም ከድሮ ከመሳፍንቶቹና በትዕቢት ከተወጠሩ የአካባቢው ባላባቶች ሲያንጸባርቁት የነበረው ከትውልድ ወደ ትውልድ የተላለፈው ንጉሳችን ቢሞት እኛ ልጆቹ አልሞትንም እንተያያለን የሚለው በዘመነ ምኒልክ ትግራይ ውስጥ ሲያስተጋቡት የነበረው የወቅቱ የገጠር ጎሰኛ ወጣት ብሔርተኞች ፉከራ ከስንት ዓመት በኋላ በዝግታ ሲከማች ከነበረው የቂም ግምጃ ቤት በ1935ና በ1967 ዓ ም ይፋ ሆኖ ንጉሳችን ቢሞት እኛ ልጆቹ አልሞትንም የሚለው ጸረ አማራ ጸረ ሸዋ ጥላቻ የመነጨበት መነሻው ይህ ነው። በይኩኖ አምላክ በዘርዓ ያዕቆብና ከዚያም አማራዎች ወይንም የአማራ ንጉሶች ብለው በሚጠሯቸው በሚኒክና ኃይለ ሥላሴ የተፈጠረችው ኢትዮጵያ የምትባል አገር ትግሬዎችን በድላለች በማለት ይህ መጠኑ ያለፈ የትግሬ ብሔርተኞች በአማራ ኅብረተሰብ ሕልውናና ቋንቋው ላይ ጥላቻቸው አስተጋብተውበታል። መረን ያለፈ ጥላቻቸው ለማረጋገጥ ሲሉ ትምህርት ቤት ውስጥ በአማርኛ መናገርና ድንጋይ መወርወር የተከለከለ ነው ሲሉ በትምህርት ቤት ግቢ ውስጥ አውጀዋል። ዛሬ የትግራይ ምሁራን እነ ፍስሐ ሀብተ ጽዮን እነ ዶክተር ዓለም ሰገድ አባይና ብዙዎቹ የመሳሰሉት አማርኛን ከብሔራዊ ቋንቋ ለማስወገድ በእንግሊዝኛ መተካት አለበት እያሉ ይሟገታሉ። ትግራያን ሞደርን ኤሊትስ ኤንድ ዴር ቢዛር ላቭ ፎር ኮሎኒያል ላንጉጅ በሚል መልስ የጻፍኩትን ብታነቡ ለአማርኛ ቋንቋ ሳይቀር ጥላቻቸው ምን ያህል መስመር እንደዘለለ መመልከት ትችላላችሁ። ዛሬ ስልጣን ከተቆጣጠሩ ከ1983 ዓ ም በኋላም በሽግግሩ መንግሥት ወቅት አብረውት ስልጣኑን ከተቀራመቱት የጎሳ ቡድኖች ጋር ተረባርበው በአማራው ኅብረተሰብና አማራዎች የፈጠሯት ሰንደቅ ዓላማ በሚሏት አርማችን ላይ ያደረሱት የጥቃት ርብርቦች ስናጤን ጨቋኟ የአማራ ብሔር ኅብረተሰባዊ ሰላም አታገኝም በማለት በማኒፌስቶአቸው የዘረጉትን ዛቻና ቂም በቀል ስንመረምረው ምንጩ ከላይም በመረጃ ያስቀመጥኩት መነሻ አድርገው ነው። በእኔ በኩል ዋቢ አድርጌ ያቀረብኩት ለማግኘት አስቸጋሪ የሆነ በብዛት ለሕዝብ ያልተሰራጨ እንደ ኢትዮጵያ ዘመን አቆጣጠር በ1891 በእጅ ጽሑፍ የተጻፈ ጣሊያን አገር የተገኘ የትግርኛ መጽሐፍና ሌሎች መረጃዎችን ዋቢ አድርጌ ያቀረብኩትን የትግራይ ብሔርተኞች ለአማራ ያላቸው ትምክተኝና የጥላቻ መነሻው እንድታውቁት አድርጌያለሁ። ማስረጃዬን የመቀበልና ያለመቀበል ግን የእናንተ ድርሻ ነው። በጥሞና ስላዳመጣችሁኝ አመሰግናለሁ። ጌታቸው ረዳ የኢትዮጵያን ሰማይ ድረገጽ ብሎግ አዘጋጅ።
አርማጆቻችን ከዚህ ቀጥለን የሳምንቱ ዋና ነዘናችን እናስደምጣለን። በመጀመሪያም አርዕስተ ዜናዎች፣ የግንቦት ሰባቱ አናጻፊና በኤርትራ ውስጥ የሚቀሳቀሰው የጦር ግንባር አቀናባሪ አቶ አንደጋቸው ጽጌ በየመን መንግስት ተባባሪነት ለትግራይ ያንት አገዛዝ መተላለፋቸውን ፓርቲው አስታወቀ። የኢትዮጵያ ሙስሊሞች ባለፈው አርብ ሰላማዊ ሰልፍ አካሄዱ። በኢትዮጵያና በሱዳን የድንበር ግጭት መከሰቱ ተገለጸ። አልሻባብ ባለፈው አርብ በሞቃዲሾ አደጋ አደረሰ። የሙዚምባቢው ፕሬዝዳንት ሙጋቢ ነጮች እርሻ መሬታቸውን አስረክበው ከሀገራችን ይውጡ ብለው ጠየቁ። ዜናዎች በዝርዝር። በቅድሚያ ረፍተ ዜና። ረፍተ ዜና። ታዋቂው አርቲስት ዳምጠው አየለ ባለፈው አርብ ዕለት ከዚህ ዓለም በሞት መለየቱን ከቤተሰቡ በተላከ ያዘን ዜና መረዳት ተችሏል። አርቲስት ዳምጠው በስደት ከሚኖርበት አገር ኖርዌይ ወደ አገሩ የተመለሰው ከጥቂት ሳምንቶች ነበር። በኖርዌይ በሕክምና ላይ ከቆየ በኋላ በቤተሰብና በዘመድ በወዳጅ መካከል መገኘቱ በመምረጡ የትራንስፖርት ወጪ የኢትዮጵያኖች ድጋፍ ታክሎበት ለአገሩ አብቅተውት እስከ ዕለት ሞቱ ድረስ ለብዙ ዓመቶች የተለያቸው ቤተሰቦች ጋር ለመደባለቅ በቅቶ ነበር። አርቲስት ዳምጠው በሕይወት ዘመኑ በኢትዮጵያን ዘንድ ጣዕም ያላቸው ዘፈኖች በመጫወት ታዋቂነቱን ያተረፈ አርቲስት ነበር። የኢትዮጵያነት ሬዲዮና የሬዲዮ ባልደረቦች ደጋፊዎች፣ ነፍስ ይማር፣ ለቤተሰቦቹና ለወዳጆቹ ጽናቱን ይስጥ እንላለን። በቀጣዩ ወደ ቀሩ ዜናዎች እንሻገራለን። የግንቦት ሰባት መሪ እና ጸሐፊ በኤርትራ የግንቦት ሰባት የጦር ግንባር አቀናባሪ የነበሩት አቶ አንደጋቸው ጽጌ በየመን ሰናይ በኩል ወደ ለአገር ለመሸጋገር ባደረጉ ጉዞ ምክንያት በጽጥታ አስከባሪዎች መያዛቸው ከተገለጸ ጥቂት ቀናቶች በኋላ የየመን መንግስት ከትግራይ ወያኔ አገዛዝ ጋር ተሰበጣጥሮ አቶ አንደጋቸውን አሳልፎ መስጠታቸውን ይፋ ሆኗል። አቶ አንደጋቸው የእንግሊዝ ፓስፖርት ዜግነት ያላቸው በመሆኑ ቢበዛ ወደ እንግሊዝ መልሷቸዋል የሚለው ተስፋ ተጥሎ ቢቆይም በየመን መንግስት እና በሌሎች የትግራይ ወያኔ አጋዝ መንግስታት ትብብር ተጨምሮበት የዓለም አቀፍ ሕግጋትን የሚሽር ወንጀል ለመፈጸም መድፈራቸው በኢትዮጵያ መካከል ቁጣን ፈጥሯል። የትግራይ ወያኔ አገዛዝ ከኢትዮጵያ ውጭ በጎረቤት ሀገሮችና በሌሎች ነባር ኢትዮጵያን በጠላትነት ይፈረጁ የነበሩ አገሮች ጋር ያለው መወዳጀት የተለያዩ ጀብደኝነት ተግባር ለማከናወን ያለውን አቅም አሳይቷል። ከዛሬ ዓመቶች በፊት ከሱዳን አፍኖ የወሰዳቸው የኢህአፓ አባላት እስከዛሬ ድብዛቸው ጠፍቶ መቅረቱ ይታወሳል። በሰሞኑ የተፈጸመውን የየመን መንግስት የትግራይ ወያኔ አገዛዝ ጠለፍ አስመልክቶ ልዩ ልዩ ውዥንብሮችን ተሰራይተዋል። የትግራይ ወያኔ አገዛዝ በበኩሉ በጉዳዩ እጁ እንደሌለበት ለማስመሰል የቅስፈት ቃሉን ሰጥቷል። ኢትዮጵያ ሙስሊሞች ከዚህ ቀደም የታሰሩ መሪዎቻቸው እንዲፈቱ ባለፈው አርብ የመሳጁዲ ባደረጉት ሰልፍ ጠየቁ። ሙስሊሙ ምእመናን የጁማአ ሶላት በኋላ ባደረጉት ተቃውሞ የትግራይ ወያኔ አገዛዝ በሃይማኖታቸው ጉዳይ ጣልቃ መግባቱን በድጋሚ አውግዘዋል። የትግራይ ወያኔ አገዛዝ የሙስሊሞቹ ጉዳይ መፍትሄ አፈላላይ ኮሚቴ 17 መሪዎችን ያሰረው ባለፈው ዓመት ነሐሴ ወር እንደነበር ይታወሳል። የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ እንደዘገበው ከሆነ ባለፈው አርብ አዲስ አበባ ውስጥ በተደረገው ተቃውሞ በብዙ መቶች የሚቆጠሩ ሙስሊሞች ተካፍለዋል። ዜና አገልግሎት የጠቀሳቸው ሰልፈኞች አገዛዙ በሃይማኖት ጉዳይ ጣልቃ በመግባቱ ችግር ከመፍጠር እንዳልተቆጠበና ቅራኔዎችን ማባባሱን ገልጸዋል። ሰልፈኞቹ ድምጻችን ይሰማ፣ መሪዎቻችን ይፈቱ፣ መብት መጠየቅ ሽብርተኝነት አይደለም የሚሉና ሌሎች መፈክሮችን አንግበው ነበር። መጅሊሳችን የመምረጥ መብታችን ይከበሩ የተጀመረ እንቅስቃሴ እንደ ከፍተኛ ሽብር ተቆጥሮ ህዝብ በሙስሊሙ እንደ አይኑ ብሌን የሚከለከልላቸውን ይቅርታ፣ ይህን አረፍተ ነገር እንደገና ደግመዋለሁኝ። መጅሊሳችን የመምረጥ መብታችን ይከበር ብሎ የተጀመረ እንቅስቃሴ እንደ ከፍተኛ ሽብር ተቆጥሮ ህዝቡ ሙስሊሙ እንዳይን ብሌን የሚመለከታቸው መፍትሄ አስፈላጊ ኮሚቴ በአገዛዙ ዘግናኝ ግፍና ስቃይ እየደረሰባቸው ለመሆኑ ተገልጿል። ከዚህ ትግል ጋር ተያይዞ የሸሪያ ህግ እንዲከበር ህዝቡን ይቀሰቅሳሉ የሚል ክስ በመሰንዘሩ ያሳዘናቸው እንቅስቃሴው መሪ የሙስሊሙን ህብረተሰብ ለማስመታት የገዢው ፓርቲ ካድሬዎች የሚነዙት ሐሰት ነውና በጥብቅ እናወግዘዋለን ብለዋል። በኢትዮጵያና በሱዳን ድንበር አካባቢ በተፈጠረ ግጭት በአካባቢ ውጥረት መፈጠሩን በግጭቱም ብዙ የሱዳን ወታደሮች መገደላቸውን የታመኑ ምንጮች ገለጹ። አፍሪካ ፕሬስ ኤጀንሲ የተባለ ድረገጽ እንዳዘገበው ግጭቱ ባለፈው ወር የተቀሰቀሰው ገዳሪፍ በተባለው የሱዳን የድንበር አካባቢ እንደሆነ ገልጿል። በተቀሰቀሰው ግጭትም 10 የሱዳን ወታደሮች ሲገደሉ 13 የሚሆኑ ደግሞ መቁሰላቸውን ዘገባው አስረድቷል። ግጭቱን በምን ምክንያት እንደተቀሰቀሰ ዘገባ ያሰጠው መረጃ የለም። ከዚህ በተጨማሪም በኢትዮጵያ በኩል በግጭቱ የተሳተፉት ምትክል ማወቅ አለመቻሉን፣ ነገር ግን በኢትዮጵያ ድንበር አካባቢ ያሉ ታጣቂ ሚሊሻያኖች ሳይሆን እንዳልቀሩ ተዘግቧል። ከአንዳንድ ዘገባዎች እንደተገለጸው ከሆነ የትግራይ ወያኔ አገዛዝን በበኩል በሰጠው መግለጫ ላይ አደጋው ያደረሱ በውጭ ኃይል ድጋፍ የሚንቀሳቀሱ እንደሆነ ገልጿል። ከኢትዮጵያ ድንበር በኩል የገቡት ታጣቂዎች በሱዳን ድንበር ውስጥ የሚገኘውንም በሱዳን ጦር ስር የሚተዳደረውን የእርሻ መሬት ለመያዝ ሳይመጡ እንዳልቀረ አክሎ ገልጿል። የትግራይ ወያኔ አገዛዝ የኢትዮጵያን ብዙ ሺህ ኪሎ ሜትር መልአከ ምድር ለሱዳን አሳልፎ ከሰጠበት ወቅት አንስቶ በአካባቢው ግጭቶች ሲከሰቱ ቆይተዋል። በድንበሩ አካባቢ የሚኖሩ ሱዳናውያን በሰጡት የምስክርነት ቃል ደግሞ ግድያውን የፈጸሙት የኢትዮጵያ ሚሊሻኖች ናቸው ብለዋል። የአልባሺር አገዛዝ በበኩሉ ሚሊሻዎቹ የትግራይ ወያኔ ቅጥረኞች አይደሉም ሲል መግለጫ ሰጥቶበታል። አልሻባብ ባለፈው አርብ ዕለት በሞቃዲሾ አደጋ ደረሰ። የሶማሌው አክራሪ ደፈጣ ተዋጊ ቡድን አንድ የሀገሪቱ የምክር ቤት እንደራሴና የጸጥታ አጃቢያቸውን መግደሉን የተባበሩት መንግስታት የጸጥታው ምክር ቤት ድርጊቱን አውግዟል። ምክር ቤቱ ከትናንትና ግማሽ ባወጣው መግለጫ እንዳለው የሶማሌ ምክር ቤት የሀገሪቷን ህዝብ የዲሞክራሲ የሰላም የመረጋጋትና የብልጽግና ተስፋን ለማጠናከር የሚረዳ ህጋዊ ተቋም በመሆኑ ለሽብርተኞች መጋለጡ ያሳዘነ መሆኑን ገልጿል። አልሻባብ የዚህን ተቋም አባላትን መግደሉ ጥሩን ተስፋ ለማጨናገል የታሰበ ነው ብሏል። ምክር ቤቱ አባል ከጠባቂዎቻቸው ጋር የተገደሉት ሞቃዲሾ ውስጥ በሚገኝ አንድ መስጊድ ሶላት ሰግደው ወደ ምክር ቤቱ ሲጓዙ ድንገት ከመኪና ውስጥ ተኩስ ተከፍቶባቸው ነው። ከሟቾቹ በተጨማሪ አንድ ሌላ የምክር ቤት አባልና የምክር ቤቱ አስተዳዳሪም ኃላፊም ክፉኛ ቆስለዋል። ለግድያው አልሻባብ ኃላፊነቱ ወስዷል። እስካለፈው አርብ ድረስ አልሻባብ በድምሩ 4 የምክር ቤቱ እንደራሴዎች መግደሉ ታውቋል። የዚምባብዌ ፕሬዚዳንት ሙጋቢ አውሮፓውያኖች የእርሻ መሬታቸውን አስረክበው ከሀገር ቢወጡ መርጣለሁ አሉ። ዚምባብዌ በቅኝ አገዛዝ ስር በነበረችበት ወቅት የአገሪቷን እርሻ ለመሬት በመቀራመት በቁጥጥር ስር አድርገው የነበሩትን እንግሊዞችና ሌሎቹንም ከአስር ዓመቶች በፊት ለአገሪቱ ተወላጅ የተወሰነ ድርሻ እንዲያስተላልፉ የቀረበው ጥያቄ ተቀባይነት በማጣቱ የሙጋቤ አስተዳደር የውርስ አዋጅ ማውጣቱ ይታወሳል። ይህን ተመርኩዞ ምዕራባውያን በዚምባብዌ ላይ የጣሉት እቀባ ምክንያት የአገሪቷን ኢኮኖሚ ለከፍተኛ ችግር አጋልጦት ቆይቷል። ብዙ አውሮፓውያኖችም የአገሪቷን ለቀው መውጣታቸው ይታወሳል። ከሰሞኑ ደግሞ የ90 ዓመት የዕድሜ ባለጸጋ የሆኑት ሙጋቤ አዲስ ጥሪ አሰምተዋል። ከ34 ዓመት በፊት የቅድመ የነጻነት ድርድሩ የነበረው መሬት ለዜጎች ማደል አልተጠናቀቀምና ሰፋፊ መሬቶችን የያዛቸው አውሮፓውያን በፈቃደኝነት ለአራሹ አከፋፍሉ ብለዋል። እንግሊዝ በ1980 ዓመተ ምህረት ዚምባብዌ ነጻነቷን በብረት ትግል ስትቀዳጅ የነጮቹን የመሬት ይዞታ በ25 ዓመቶች ውስጥ ለዜጎች እንዲተላለፍ ለማድረግ የሽግግር ሂደት የሚደረገውን ካሳ ለመክፈል ተስማምታ በኋላ ቃሏን በማጠፏ ያስከተለው ችግር እስከዛሬ ድረስ ዚምባብዌን እያተራ መሳት ነው። ፕሬዚዳንት ሙጋቢ ዛሬም በቁጣ ህዝቤን አስርቤ መኖር አልፈልግም፣ መጠን የለሽ የመሬት ስፋት የያዙ የውጭ ዜጎች ለዚምባብዌ ህዝብ ችግር ሀዘኔታ እንዲኖራቸው ያስፈልጋል፣ ይህን ካላደረጉ ግን ከሀገር መውጣት ይችላሉ ብለዋል። ይቅርታ፣ በመጨረሻም ስፖርት። በብራዚል የሚካሄደው የዓለም የእግር ኳስ ውድድር ለመጠናቀቅ የአንድ ሳምንት ጊዜ የቀረው ሲሆን አርብና ቅዳሜ በተደረጉት ግጥሚያዎች ለግማሽ ማጣሪያ ያለፉትን አገሮች ተለይተው ታውቀዋል። ለግማሽ ማጣሪያ ፉክክር የተመደቡ ጀርመን ከፈረንሳይ፣ ብራዚል ከኮሎምቢያ፣ ቤልጂክ ከአርጀንቲና፣ ሆላንድ ከኮስታሪካ ሲሆኑ 4 ቡድኖች ከአውሮፓ፣ 4 ቡድኖች ከደቡብ ወይም ላቲን አሜሪካ የተሳተፉበት የግማሽ ማጣሪያ ከየአህጉሩ ሁለት አገሮች ለግማሽ ውድድር አልፈዋል። በውጤቱ ጀርመን ፈረንሳይን 1-0፣ ብራዚል ኮሎምቢያን 2-1፣ ቅዳሜ ምሽት አርጀንቲና ቤልጂግን 1-0፣ ሆላንድ ከኮስታሪካን በቅጣት ምት አሸናፊው እንዲለይ ተደርጎ 4-2 ሸኝታለች። የፊታችን ማክሰኞ ጀርመንና ብራዚል፣ ረቡዕ አርጀንቲናና ሆላንድ በሚያደርጉ ግጥሚያ ለሃያኛው የዓለም የእግር ኳስ ውድድር ሻምፒዮና ተወዳዳሪዎችን ይለያል። የሶስተኛ ደረጃ ጨዋታ መጪው ቅዳሜ ይጠናቀቃል። የዋንጫውን ተወዳዳሪዎች ደግሞ የዋንጫው ተሻሚዎች ደግሞ የዛሬ ሳምንት በጁላይ 13 ወይም ሐምሌ 6 ግጥሚያቸውን ያካሄዳሉ። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ እናጠቃላለን።
ደግፋው ይክን እያየ ይመራ ወይ ሰውን
ኢትዮጵያዊነት በመጪው 2007 ምርጫ ምን አቋም ያዝ ይኖርበታል? እኛ ኢትዮጵያኖች ጸረ ዘረኝነትና የሰው ልጅ ባጥፊና በጠፊ ወያኔያዊ ፍልስፍና ስር አግራችን ወድቃ ማየት የማንሻ ትኩረት ሊሰጣቸው በሚገቡ ወቅታዊ የፖለቲካ ተሳትፎች ዙሪያ ቅድመ ዝግጅት በማድረግ ሐሳቦችንና አስተሳሰቦችን በማሰባሰብ ከዘረኝነት ጋር ትንቅንቅ የገባውን ኢትዮጵያዊነት አድነንና አጎልምሰን በዘረኝነት መርሆ ላይ ተመስርቶ ህልውናችንን እያጠፋ ያለው እንደመኛ ጠላት የሚያከስምበትን ዘመን ለማፋጠን በርትተን መስራት ይኖርብናል። ይህ ጥሪ ለ23 ዓመታት ያህል ተነግሮናል። ይህ ጥሪ ዓለም አቀፍ መስተጋባት እንዳያገኝ፣ ተቀባይነት እንዳይኖረው፣ ግፍ እንዲደጋገምብን፣ ስብዕና ያጣ ባስከፊ የባርነት ቀንበር እንድንገዛ ያስበየኑብን የጎጠኞች አደረጃጀትን የተቀበሉና በዙሪያው የሚያጨበጭቡት ናቸው። ዘረኝነትን በጽንሰ ሐሳብ ሳይቃወሙና ሳይታገሉ ኢትዮጵያን ማዳን አይቻልም። ዘረኝነትን የምንዋጋው የኢትዮጵያዊነት መንፈስ በውስጣችን ሲኖረን ብቻ ነው። የትግሪ ወያኔ አገዛዝ በአገራችን ኢትዮጵያ የከረረ ጸረ ዲሞክራሲያዊና ጸረ አንድነት ዋነኛ ቀንቃኝ የሆነውን የዘረኝነት አስተሳሰብ በሕገ መንግሥት ስም በአንገታችን ላይ ካጠለቀልን ወዲህ በሕዝቡ መካከል ያለውንና የነበረውን አብሮ መኖርና መቻቻል፣ የልዩ ልዩ ባህሎችንና ሃይማኖቶች ተደጋግፎ መኖርን መሠረት ንዶ የሰውን ልጅ ባጥፊና በጠፊነት አቆላልፎታል። ይህንን የተረገመ ዓላማውን ለማሳካት ታሪክን በመበረዝ መቆጣጠሪያ ባልተበጀለት የፕሮፓጋንዳና የትምህርት ዘመቻ የልዩነት መስበኪያ ሚዲያ ተጠቅሞ ለ23 ዓመታት ያህል አራግፎብናል። በዚች ቀውጢ ዘመን ዘረኝነት ጌጥ ሆኖ የሚታይበት ክህደት ባህል ሆኖ በሚሰበክበት አገር ዘረኝነትና አድሏዊነት የሌለበት ፍትህ ያልተጓደለበት ሥርዓት ለመገንባት በማጎልመስ የተሰማሩ ይህ ነው የማይባል መሥዋዕትነት እየከፈሉ ነው። የትግሬ ወያኔን አስተሳሰብ የወረሱም አብረው ከጎኑ ቆመው ለብሔራዊ ጉዳታችን ላይ ተጨማሪ በደል እየፈጸሙ ናቸው። በኢትዮጵያ ሀገራችን አስከፊ አገዛዝ ተተክሎብናል። የአንድ ዘር የበላይነት ነግሷል። ላለፉት 23 ዓመታት የትግሬ ወያኔን አገዛዝ በሐሳብ ለመሞገት በሚቆጣጠረው ሚዲያ ስላገዛዙ ብልሹነት ሐሳብ መሰንዘር ብዙ ዋጋ አስከፍሏል። አያሌ ኢትዮጵያውያኖች ከትግሬ ወያኔ አገዛዝ ጋር ልዩነት አለን ያሉ ሁሉ በስውር ደብዛቸው እንዲጠፋ ተደርጓል። ከህሊናቸው ጋር የታረቁ ሰዎች ከኢትዮጵያ ምድር እየተለቀሙ ነው። የትግሬ ወያኔን አገዛዝ ወድቀት አፋፍ ያደረሰው የ1997 ዓመተ ምህረት ህዝባዊ ተሳትፎ በአጋዚያን ጦር አርመናዊ ጭፍጨፋ ከተጨናገፈ ወዲህ ተቃውሞ በሽብርተኝነት እያስፈረጀ ነው። ጠንካራ ተቃዋሚ እያፈላለኩ ነው የሚለው ፌዝ ሲያሰማ የነበረው የትግሬ ወያኔ አፓርታይድ አገዛዝ ቅስሙ ከተሰበረበት የ1997 ዓመተ ምህረት ምርጫ ወዲህ ለተቃዋሚዎቹ መፈናፈኛ ለማሳጣት በርካታ ጸረ ህዝብ አፋኝ አዋጆችን አጽድቆ በአምባገነናዊነቱ አገሪቷን በመግዛት አርሜኒያዊ ባህሪውን ቀጥሎበታል። መሠረታዊ የሆነ የመሰብሰብና የመደራጀት ከዚያም ማዕከላዊ ስፍራ የሆነውን የስብሰባ አዳራሾችን ለመከራየት በተለያዩ መልኩ በማከላከል እያዋከባቸው ነው። የሰላማዊ ትግል ተስፋ የቆረጠበት ዘመን አሁን ነው። የትግሬ ወያኔ አገዛዝ ለራሱ መጠቀሚያ ካልዋሉ በስተቀር ተቃዋሚዎች የሕዝብ ድምፅ እንዳይሆኑ ለማድረግ በሚደረግ ዘመቻ ብዙ ዜጎች ቤታቸው ቃሊቲ፣ ዝዋይ፣ ቅሊንጦ እስር ቤቶች ሆነዋል። የትግሬ ወያኔ አገዛዝ የበላቸው ያጠፋቸው ከአገር እንዲወጡ የተደረጉትን ዜጎች ቆጥረን አንጨርሳቸውም። አግራችን ኢትዮጵያ አሳዛኝ ማህበራዊ የፖለቲካና ኢኮኖሚ ቀውሶች ውስጥ በመግባቷ አገዛዙ ብዙ መዘዞችን እየሳበ መጥቷል። ዛሬ በተለይም በገጠሪቷ ኢትዮጵያ የሰላማዊ ህዝብ ፍላጎት የሰላምና የመቻቻል ሁኔታን ለማምጣት ማሰብ ፍጹም ወንጀል ሆኗል። በየጊዜው የቂም ቁርሾ አዘል ፕሮፓጋንዳ ባስከተለው መዘዝ ተጠቂ የሆነው ወገን በገዛ አገሩ በፈለገበት ስፍራ እንዳይኖር ተደርጓል። ኢትዮጵያዊነት ያንድነት የዲሞክራሲና የልውና ትግል ራዕይ ይዞ ለመራመድ ቀርቶ አንድ ዜጋ በድህነት ተራቁቶ አጥቶና ደህይቶ ለመኖር እንኳን የወያኔ በጎ ፍቃድ ያስፈልጋል። ወያኔ በየጊዜው በሚገባው ቀውስ የሚያደርሳቸው መደናበሮች የህዝቡን ሰላማዊ ኑሮ እያናጋ ነው። የትግሬ ወያኔ የስልጣን መሰረት የሆነው የኤትኒክ ናሽናሊዝም ፍልስፍና ብዙ ወያኔዎች ፈጥሮ በማራባት በመላው ኢትዮጵያ ከበተነበት ጊዜ ጀምሮ ኢትዮጵያዊነት እንዳይደመጥ ብሔራዊ ክህደትና ሉዓላዊነት አፍራሽ የሆኑ በደሎች በስልት እየተሰራባቸው ነው። የኢትዮጵያ ህዝብ ሰብአዊ ክብሩ ተዋርዷል፣ በችግር ተቀፍድዷል። ቀማኞችና ነፍሰ ገዳዮች እያዋከቡት ነው። በመሆኑ የወገኑ መገፋትና ስቃይ ያንገበገበው ህዝቡን በፍቅር የሚያቅፍ ለአንድነቱና ለህልውና ዋስትና ስጪ የሚሆነውን ኃይል ለመፍጠር ወሳኝ እርምጃ ለመውሰድ አፋፍ ላይ ይገኛል። ኢትዮጵያ የዜጎቿ ምድራዊ ገነት የማድረጉ ኃላፊነት የተያያዘው ብዙ እምቢባዮች የሚቀጥለውን ትውልድ ከነመብቱ መውለድ ሲችሉ ነው። ላለፉት 23 ዓመታት ኢትዮጵያ በታሪኳ እንግዳ የሆኑ መጠነ ሰፊ የጥላቻ መርዝ ተሰብቆባታል። የከፋፍለህ ግዛ ህገ መንግሥት የአንድ ዘር የበላይነት አረጋግጧል። ከአገሪቷ ህዝብ 95 በመቶ ያህሉ መብት አልባ ሆኗል። በአገሪቱ ጉዳይ ያግባኛል እንዳይል ተደርጎ ተይዟል። ከዜግነት ተራ ያስወጣውን ጸረ ህዝብ ህገ መንግሥት ከተቃወመ ካልተመቸህ አገር ለቀሂድ የሚል ቅስቀሳ ይካሄዳል። በግዴታ ኢትዮጵያ ለዜጎቿ ምድረገነት ናት ብላችሁ ተናገሩ የሚል ፕሮፓጋንዳ ይካሄዳል። እኔ የምለውን መዝሙር ተቀብለህ ዘምር የሚል ባስገዳጅነት እየተጠየቀ ነው። በሙስና የተጨማለቀውን አገዛዝ የልማት መንግሥት መሆኑን መስክሩ የሚል ዘመቻ በሰፊው ይካሄዳል። ህዝቡ በራሱ ህሊና ላይ ቆሞ እንዳይመሰክር እቀባ ተደርጎበታል። የትግሬው ያኔ አገዛዝ እርስ በርሳችን ለማባላት የወጠነልንን እቅድ ከየህብረተሰቡ በተመለመሉ ሎሌዎች አማካይነት ተቃውሞውን ፈጥኖ ለማጥፋት የሚችል ድብቅ ኃይል መስርቷል። በየክልሉ ባስነሳቸው ግጭቶችና የማፈናቀል እርምጃዎች ሁሉ የሎሌዎቹን ታማኝነት በሂደት ፈትኗቸዋል። ተገዢ የጎጠኛ አባወራዎችን በጸረ ኢትዮጵያ ስነ ልቦና ለማነጽ ሲል በየአካባቢው ትናንሽ ቅራኔዎችን በመቀስቀስ ገላጋይና አስተባባሪ በመሆን ለመጪው ጊዜ የሚሆነውን አጥፊ ዘማች አራብቷል። ይህ አገዛዝ የሚኖረው በግጭት ነው። የእርስ በርስ መተላለቅና ፍጥጫ በመካከላችን ሲኖር ነው። ዛሬ በአገራችን በከተማም ሆነ በገጠሩ ማን የት ቦታ መኖር እንዳለበት የሚፈቅደውና የሚከለክለው በህዝብ ጫንቃ ላይ የተኮፈነው የትግሬ ወያኔ አገዛዝ ነው። ይህ መርዘኛ የምጽአት ምጽአት የሆነው ባላንጣችን የትግሬ ወያኔ አገዛዝ እንዲወገድልን የማይፈልግ ኢትዮጵያዊ የለም። በህሊናው ሞቶ በሆዱ የሚኖር ብቻ ካልሆነ በስተቀር መተኪያ የማይገኝለትን የሰውን ልጅ ሕይወት ያጠፋ፣ ደም ያቃባ፣ ህልውናችንን ለውርደት የዳረገ፣ ሉዓላዊነታችንን የሸጠ፣ ለመከራ ያጋለጠን፣ ብሔራዊ ክብራችንን የቀማ፣ በድቅድቅ ጨለማ ያኖረንን የምንሸከምበት ጫንቃ የለንም። በመንደር ከፋፍሎ ቀስ በቀስና እርስ በርስ በግጭት ጎርፍ እያባበለን ነው። ሞትና ስደት በኢትዮጵያ ከረከሰ 23 ዓመታት አስቆጥሯል። በጡንቻቸው የሚተማመነውንና በአንድ ነገድ ላይ ሥልጣኑን የመሠረተው በነጻነትና በፍትሐዊ ጥያቄ የሚረታ በመሆኑ ባለፉት የይስሙላ ምርጫዎች ከ1997 ዓመተ ምሕረት በስተቀር በቀሩት ምርጫዎች በራሱ ሜዳ ሊገጥሙት ቆርጠው የገቡትን በስለላ፣ በቁጥጥር፣ በማስፈራራት፣ በማጭበርበር ከጨዋታው ውጭ በማድረግ ራሱ የምርጫ ሳጥን ከፍቶ ቆጥሮ አባዝቶ ድል አድርጌያለሁ ሲለን ቆይቷል። በህሊናቸው ሞተው ለሆዳቸው ባደሩ የዘመኑ ባንዳዎች ታግዞ ስለ መጪው ዓመት ምርጫ ጥሩምባ ማሰማት ጀምሯል። በአገራችን የአምባገነንነት የግፍ ጦስ ተሰፍሮ ፈሷል። የኢትዮጵያን አሁን ላለችበት ፖለቲካዊና ሌሎች አሉታዊ ገጽታዎች ያደረሱት አገዛዝ እርሱ የሚፈልገውን ለምርጫ አቅርቦ ሕዝቡ የማይፈልገውን ከተቻለ በማስፈራራት፣ እምቢተኝነት ካለው ደግሞ በጠመንጃ አፈሙዝ ደግኖ ለማስመረጥና በቀጣዩ 5 አመቶች የግፍን ጽዋ ባምባገነነት ለማራዘም እየተንቀሳቀሰ ነው። ይህን አላማውን ለማሳካት ራሱ የመረጣቸውን ግለሰቦች በፓርቲስም ሽፋን ለምርጫ ውድድር እንዲቀርቡ ለማድረግ የገንዘብ ድጎማ ያደረገላቸው ነው። እነዚህ ለትግሬው ያን አገዛዝ ያደሩ ባንዳዎች ያገዛዙን እድሜ ዘላለማዊ ለማድረግ በሚለገስላቸው የነዋይ ጉርሻ ያገርን ህልውና የህዝብን ክብር ሸጠው በጥላቻ የተቦካ ዘረኝነትን ተሸክመው ለመኖር በተላላኪነት ተመልምለዋል። ባግራችን የመጪው የትግሬ ወያኔ ምርጫ ድግስ ለመሳተፍ ያኮበኮቡ ህዝባዊ መሰረት የሌላቸው የስም ተቃዋሚዎች ካገዛዙ ድጎማ በመቀበል ህዝቡን ለማደናገር በቅጥረኝነት ለማገልገል ያላቸውን ፈቃደኝነት እየገለጹ ነው። የትግሬ ወያኔ አገዛዝም በመርጫ የሚሳተፉትን ፓርቲዎች ስም ዝርዝር ይዞ የውጭ መንግስታት እርዳታ እየጠየቁ ነው። ሰርቆ ከመፈጸምበት የድምጽ መስጫ ሳጥን አንስቶ ለምርጫ ካርድ ማራቢያና ስለላ ተግባር የሚያወለውን ድጎማ ለመቀበል ኢዴፓና መሰሎቹ ፍቃደኝነታቸውን ገልጸዋል። የትግሬ ወያኔ አገዛዝ ከ78 ፓርቲዎች መካከል 5ቱን መርጦ 1.3 ሚሊዮን ብር ለግሷቸዋል። ከትግሬው ያኔ አገዛዝ የፖለቲካ ስልጣን የሰላማዊና በዲሞክራሲያዊ መንገድ ሽግግር ሊደረግ ይችላል የሚለው ተስፋ የጨለመው በ1997 ዓመተ ምህረት ነው። ከዚያን ጊዜ በኋላ ባለም አቀፍ የጸረ ኢትዮጵያ ኃይሎች ታግዞ ራሱን ከውርደት ለመጠበቅ አዲስ ስልት ዘርግቷል። ይህ ስልት በግድ ወይንም በጥቅም ዜጎች የትግሬው ያኔ አገዛዝን የስልጣን ርካብ ማረጋገጫ ለሆኑት ተገዢ የጎጥ አንበሎች ድምፁን እንዲሰጥ በማስደረግ በጠራራ ፀሐይ የአንድ ዘር የበላይነት የሚረጋገጥበት ወንጀል ይካሄዳል። አገዛዙ ኃይልና ሕግን አድርጎ በመያዙ ዜጎች የትግሬ ወያኔ ንብረት ሆነው እየተቆጠሩ ነው። በትግሬ ወያኔ አገዛዝ ሕግና ሕጋዊነት መኖሩን ለመናገር የሚያስችል ሁኔታ የለም። አገዛዙ በጥይት ይገላል፣ ደብድቦ ይገላል፣ አስሮና አሰቃይቶ ይገድላል፣ ዜጎችን ያፈናቅላል፣ ቤቶቻቸውን ያፈራርስባቸዋል። ለአገዛዙ የሚያመቹትን ገበሬዎች እርሻቸውን ይነጥቃል። ዜጎች በሰላም ውለው በሰላም ወደ ቤታቸው ለመመለስ ዋስትና የለም። ይህ ሁሉ ግፍ የሚፈጸመው አርሜኒያዊና አፓርታይድ ምስል የትግሬ ወያኔ አገዛዝ በውጭ ኃይሎች ባይደገፍና በሚፈስለት ነዋይ በእኛ ላይ ያጠመደውን የመተላለቅ አባዜ በልዩነት አጥር ባያበጅብን ኖሮ ለትውልድ ተነግሮ የማያልቅ አኩይ ተግባር የሚፈጸመውን ቁንጮ ለመፋረድ ዳኛ እናገኝ ነበር ወይ የሚለውን ስናገናዝብ ይሰቀጥጠናል። ዛሬም እንደ ቀደምቱ ጊዜያቶች ሁሉ የኢትዮጵያ ሕዝብ የትግሬ ወያኔ አገዛዝ በምርጫ ስም እያጭበረበረ መቀጠል እንደሌለበት ጽኑ አቋሙ ነው። የጥላቻ መንፈስ በአንድ እጁ ይዞ በሌላኛው የማስፈራሪያ መሳሪያ ይዞ ጋዜጠኞችን ዘብጥያ ጥሎ ተቃዋሚዎችን በሽብርተኝነት ለእስር ዳርጎ በጭፍሮቹ በነ ኢዴፓ ታግዞ ካለበት ቀውስ ለማውጣት የሚያደርገውን ጸረ ዲሞክራሲ ሂደት ማስቆም ይኖርበታል። የምርጫ ካርድ ዘረፋ እንዴት እንደሚካሄድ በመለስ ሙት መንፈስ የሚመራው ኃይለ ማርያም ደሳለኝ ጠንቅቆ ያውቀዋል። አንድ መራጭ 5-5 የምርጫ ካርድ እንደሚሰጠውና በግዳጅ ህወሓትና ጭፍሮቹን እንዲመርጥ ትዕዛዝ መተላለፉ የማይቀር ሐቅ ነው። የትግሬ ወያኔ አገዛዝ አሸናፊ ሆኗል የሚለው ዜና ከወዲሁ ተሰናድቶ አልቋል። አቶ ኃይለ ማርያም ደሳለኝና ግብረ አበሮቻቸው በሙስናና በሌብነት የሰለጠነ አገዛዝ የምርጫ ካርድ ሰርቆ የማሸነፍ ነጥብ ወሰኑን ማሳደግ እንዳለባቸው ያውቁታል። አለበለዚያ የመለስ ሙት መንፈስ ይወቅሳቸዋል። የትግሬ ወያኔ አገዛዝ ነጻ ምርጫ አያካሄድም። አገዛዙ የሕዝብ ነጻ መብት አይፈቅድም፣ ፈቅዶ አያውቅም። እያጭበረበረ አውራ ነኝ ወዮላችሁ በማለት ከመግደልና ከማሰር በስተቀር በሕግ የበላይነት የማይገዛ በፍትህ ተቋማት የማያምን የሰናፍጭ ታክል የዲሞክራሲያዊ ሕግጋቶች ባጠገቡ ያላለፉበት አምባገነን ነው። በአገራችን ኢትዮጵያ አዲስ ሕገ መንግሥት ሳይኖረን ዲሞክራሲያዊ ምርጫ ማካሄድ አይቻልም። በአንድ ዙር የበላይነት የቆመ አገዛዝ በአንድ ዘር የበላይነት የቆመ አገዛዝ የተነደፈ ምርጫ በውጤቱ ተጠቃሚው ያገዛዙ መሠረት የሆነው የትግሬዎችን የበላይነት የሚያረጋግጥበት ከመሆን አያልፍም። ይህ ትውልድ ብሶትን ብቻ አዝሎ መኖርን እንዲያቆም ከፋፋይና ፍትሕ የጎደለው አገዛዝ ለማስወገድ ያለውን አቅም መፈተሽ ይኖርበታል። ሰላማዊና ዲሞክራሲያዊ ምርጫ ተፈትኗል፣ ታይቷል። ዘረኝነትና አድሏዊነት እያበጠ መጥቷል። የእርስ በርስ መናከስና እልቂት ያሳደረብንን መጎዳት ተረድተን የጥፋቱን አዝማች ለመቅጣት ከትግሬ ወያኔ አገዛዝ የምርጫ ድግስ ተሳትፎ የተለየ አቋም ልንይዝ ይገባናል። ጨቋኙ የጎሳ ስነ መንግሥት ይዘቱ እልቂት ነው፣ ሞት ነው፣ ስደት ነው። አውራው የሥልጣኑ ባለቤት ከግጭቶች ትርፍ ሰብሳቢ ነው። የ2015 ወይንም የ2007 ምርጫ እምቢተኝነትን የምንገልጽበት ወቅት አድርሶናል። የኢትዮጵያዊነት ትግል ግንዛቤዎቹን አስተካክሎ ተአማኒነት የሚሰጥና ቀጣዩን ትግል ጉልበት ሊሰጥ የሚችል መርሆ በመንደፍ የትግሬ ወያኔን አገዛዝ ጠፍጥፎ የፈጠረውን የምርጫ ቦርድና የሐሰት የምርጫ ስነ ምግባር ደንቡን የተቃውሞ አቋም መያዝ፣ ሕዝብ ቀስቃሽ ጥሪዎችን ማካሄድ ይጠበቅበታል። የኢትዮጵያዊነት የትግል መንፈስ የትግሬ ወያኔ አገዛዝ ሕጋዊነትን ለማግኘት የሚያደርጋቸውን በጸረ ዲሞክራሲያዊ ባሕሪ ዓለም አቀፍ መስፈርት በሌለውና ፍትሐዊነት የጎደለው በመሆኑ የኢትዮጵያ ሕዝብ የፍትሕ የነጻነት የእኩልነት ጥያቄ ተጋግሎ እንዲካሄድ ብቃት ያለው ሥራ መሠራት ይኖርበታል። ከምርጫ በፊት ነጻ ሚዲያ፣ ከምርጫ በፊት የሽብርተኝነት አዋጅ መነሳት፣ ከምርጫ ተሳትፎ በፊት የፖለቲካ እስረኞች መፈታት፣ ከምርጫ ተሳትፎ በፊት የሕገ መንግሥት መሻሻል፣ ከምርጫ በፊት አገዛዙ ከጸረ ዲሞክራሲ ተግባር መታቀብ፣ ከምርጫው በፊት ከህወሓት ነጻ የሆነ የምርጫ ቦርድ፣ ከምርጫው በፊት የሰብአዊ መብት መከበርና መረጋገጥ ይኖርባቸዋል። እነዚህን መጠይቆች አጉልቶ በማሳየት ግንባር ቀደም ሚና በመያዝ ይህን ፈላጭ ቆራጭ አገዛዝ አውሪያዊ ባሕሪ መታገል የኢትዮጵያዊነት ታሪካዊ ኃላፊነት ነው። በእነዚህ መሠረታዊ የዲሞክራሲና የነጻነት ጥያቄ ዙሪያ ብሔራዊ አጀንዳ ቀርጾ ለኢትዮጵያዊነት የሚከፈለው መሥዋዕትነት አዲስ ራዕይ አግኝቶ የለውጥ ማዕበል ብርሃን አፈንጣቂ ሆኖ እንዲያገለግል አድርጎ መያዙ የጊዜው አንኳር አጀንዳ ነው። ድል ለኢትዮጵያ ሕዝብ።
አፍሯል ታብራቷ ፈጥሮኛል ፍቅርን ወደደ ማን ያስተምረኛል እስኪን ነረበት ሶስቱን ቀለም አርማ ወጀግንነቱና ለአብሮ መኖሩ ኢትዮጵያዊ ሆኜ መቼም አልጣማ
አርማጮቻችን የለቱ ስርጭታችን ለማጠናቀቅ ጥቂት ደቂቃዎች ይቀሩና ለዘለም ፕሮግራም የመራ ነው ወርቁ ሞላና ተኩላ ወርቁ በሚቀጥለው ሳምንት በተመሳሳይ ፕሮግራም በሌላ ዝግጅት እስክንገናኝ ደህና ሰንብቱን እንላለን። ድል ለኢትዮጵያ ህዝብ።
Show it one day.